ጓደኛሞች ከሚኖሩበት ሀገር ተነስተው ስራ ፍለጋ ወደ ሌላ ሩቅ ሀገር መጓዝ ይጀምሩና በመንገድ ላይ እንዳሉ ይመሽባቸዋል። በሌሊቱና በጨለማው እንዳይጓዙ መብራት የለም። ጨረቃውም ከምት ስለነበረ በደንብ አትታይምና በዚህ ላይ ድካሙም ተደራርቦ መጓዛቸውን አቋርጠው መንገድ ላይ ለማደር ወሰኑ። በስምምነታቸው መሰረት አንድ ዛፍ ስር ገደም ብለው ሰውነታቸውን አሳርፈው ሳለ ጅብ መጥቶ ያንደኛውን እግር መቆርጠም ይጀምራል። የጅቡን መቆርጠም የሰማው ከሁለቱ አንደኛው አረ ምንድነው አጥንት ሲቆረጠም እሰማለሁ ቢለው ያ የእግሩ አጥንትና ስጋ የሚቆረጠመው የጉዞ ጓደኛው ከፈሪነቱ የተነሳ የራሱንም ጥላሳ የሚበረግግ ልቡ መቀመጫው ውስጥ የተወተፈች ፈሪ ስለሆነና ችግርን በጊዜ ተጋፍጦና ተቋቁሞ በጊዜ መፍትሄ ከመፈለግ ይልቅ አንገቷን አሸዋ ውስጥ በመቅበር ለመደበቅ እንደምትሞክረው ሰጎን ችግሮችን ሁሉ በመደበቅና በመሸሽ ለማምለጥ የሚሞክር ፈሪ ፍጡር ስለሆነ አርፈተኛ አያጅቦ የኔ ንግር እየቆረጠመው ነው አለው ይባላል። በዚህ በፈሪ አስተሳሰብ ዝም ብሎ ከተጋደመና ከተኛ ጅቡ እግሩን ብቻ በልቶና ቆርጥሞ ይተኛል ብሎ ሳይሆን ተነቃንቆና እንብኝ ብሎ ለመነሳት አሞቱ የፈሰሰ ፈሪ ስለሆነ ዝም ብሎ ተጋድሞ መበላትን ስለመረጠ ነው። ታዲያ በአሁኑ ጊዜ ኢትዮጵያ ውስጥ ያለው ለውጥ በተመለከተ ቢያንስ በእኛ ግምት ይህን ከላይ ይቅርታ ለምሳሌ ተቀስነውን የፈሪ ተምሳሌ ጨምሮ ቢያንስ ከሶስት የማያንሱ አመለካከቶችን እናያለን። የመጀመሪያውና አደገኛ የምንለው ጥቂት አክራሪ ጽንፈኛ ኃይሎች የተሰባሰቡበት ጊዜው የኔ ነው የሚለውና እኔ ብቻ ልብላ እኔ ብቻ ልግዛ የሚለውና እስከዛሬ ወያኔን ይቃወም የነበረው ወያኔ ኢዴሞክራሲያዊ በመሆኑ ሳይሆን የወያኔን ቦታ ይዤ እንደ ወያኔ መግዛትና መፍለጥ መቆረጥ የነበረብኝ እኔ ነኝ ብሎ ያምን የነበረው የጠባብ ብሔረተኛውና የጎሳ ፖለቲካ አራማጁ ከሁሉም ቡድን ያለው ኃይል ሲሆን በአሁኑ ጊዜ የዚህን ቡድን አካሄድና የሚወስደውን የፖለቲካ እርምጃዎች በተመለከተና ኢትዮጵያ ውስጥ እየተካሄደ ያለውን አንዳንድ የለውጥ ሁኔታ በተመለከተ ታዛቢዎች እንደሚሉት ከሆነ ይህ ቡድን በአሁኑ ጊዜ ኢትዮጵያ ውስጥ የሚያራምደውና ለማራመድ የሚጥረው ውጤቱ ነጥሎ መትከል የሚል ስያሜ አሰጥቶታል የሚሉ አሉ። ይህም ማለት ወያኔ አገሪቱን በትግራይ ተወላጆች አመራር ቁጥጥር ስር ባደረገው መጠን ያሁኖቹም የጊዜው ባለስልጣናት የወያኔን ባለስልጣናት አባረው በኦሮሞ ባለስልጣናት ቁጥጥር ስር ማዋል ነው ለማለት ነው ይመስላል። ሁለተኛው ኃይል ደግሞ ልክ ከላይ እንደተጠቀሰው እንደ ፈሪው መንገደኛ ችግር መኖሩንና አደጋው በዚህ ከቀጠለ ሌላ አዲስ ተረኛ ነኝ ባይጉዝ ገዢ ለመሆን የሚፈልግ ኃይል እንጂ የተጀመረው እነተኛ ለውጥ በለውጥ ኃይሉም ድካም ሆነ በሌላ ምክንያት እየተሸረሸረ መጥፋቱ ቢታየው የባሰ እንዳይመጣ ስለሚፈራ ለውጡ ሊቀለበስ መሆኑን ቢያውቅምና ችግሮች ከቀን ወደ ቀን እየተባባሱ መሄዳቸውን ቢረዳም ማድረግ ያለበት ነገር ከባድና ከአቅሙ በላይ መስሎ ስለሚታየው አሁን ያገኘነው ለውጥ ከነ ችግሩም ቢሆን እያወደስን ብቻ እንኑር የሚለው ሲሆን ሶስተኛው ደግሞ የመጣውን ለውጥ እልል ብለን የምንቀበለው ነው። ሆኖም ግን ካሁኑ ስቶቶችን እያረምን ካልሄድን በኋላ ማጣፊያው ይቸግረናል። ተመልሶ ታጥቦጭቃ ነው የሚሆነው የሚለውና ለውጡንና የለውጡን መሪዎች ሙሉ በሙሉ ቢደግፍም የለውጡን መሪዎችም ሆነ የለውጡን ደካማ ጎኖች እየገመገመ መታረም ያለባቸውን እንዲታረሙ ከመጠን በላይ ገነው ለውጡን ሲያበላሹት ደግሞ እነዚህን ቆሻሻ የሆኑ ምጆች እንዲቆሙ አምልሮ የሚታገለው ኃይል ነው። ነገሩ ልጅየው መጀመሪያ እንቆላል ሲሰርቅ ዝም፣ ከዚያ በት ሲሰርቅ ዝም፣ ከዚያ በሬ ሲሰርቅ ዝም፣ ቀጥሎም ሰው ሲዘርፍ ዝም ያለችውና ልጁ በመጨረሻ ላይ በመሳሪያ ታግዞ መንደሩስ ገብቶ ህዝብ በመግደል ሲዘርፍ ተይዞ የሞት ፍርድ ሲፈረድበት ወይኔ ልጄን ብላ ስታለቅስ አይ ማየ ያን ጊዜ በንጩጩ ገና እንቁላል ሲሰርቅ ዝም ባትይኝና ተው ብትይኝ ኖሮ አሁን ለሞት ቅጣት ባልደረስኩ ያለው ቢጤ። ይህ ሶስተኛው ክፍል ትግሉም መከራውም ልጁ ወደፊት ሊደርስበትና ሊያደርሰው የሚችለውን ወንጀልና ችግር በመረዳት ካሁኑ ይህ ነገር መቆም አለበት ብሎ የሚጮህ ኃይል ነው። ታዲያ ይህንን ስንል ከነዚህ ከሶስቱ ኃይሎች በተጨማሪ የዚህ ሁሉ ችግር መንስኤ የሆነውና ኢትዮጵያን በዘር በቋንቋና በሃይማኖት ከፋፍሎ ዝንተ ዓለም ገዢ ሆኖ ለመኖር አስቦ የነበረው ወያኔን እና ከዚህ ስርዓት ጋር አብሮ በመሆንና ለጥቅም በማደር ኢትዮጵያችንና ህዝቧን ለዚህ አበቋትን አድርባዎች ራሳን ማለታችን አይደለም። አልፎ ተርፎ እናቴን ያገባ ሁሉ አባቴ ነው የሚለውና ለመጣው ሁሉ መስገድና ማጎብደድ የሚወደው አድርባውም እንዳለ ራስተናል ማለት አይደለም። የኢትዮጵያ ድምጽ ሬዲዮ ከተቋቋመበት ከዛሬ 25 ዓመት ጀምሮ ህዝብ የማወቅ መብት አለው በሚለው መርሆ መሰረት እስከ ዛሬ ድረስ ከህዝብ የተደበቁ ነገሮችን በማጋለጥ አገራችን ውስጥ ያለውን ሀቅ በማስረጃ በማቅረብ ህዝብ እውነቱን ተረድቶና ተገንዝቦ ስሜታዊ ሳይሆን በማስረጃ በተጨበጠ ሀቅ የራሱን ውሳኔ እንዲወስድ ለማድረግ ሲሰራ ቆይቷል። አሁንም ይህንን ዓላማውን ሳያዛንፍ ለድርጅቶችም ሆነ ለግለሰቦች ሳያዳላና ሳይወግን ለኢትዮጵያና ለኢትዮጵያኖች ብቻ በመቆም በማስረጃ የተጨበጡ ሀቆችን ማቅረቡ ይቀጥላል። በዚሁ መሰረት በዛሬው ፕሮግራማችን አዲስ አበባና የኦሮሞ ዲሞክራሲ ፓርቲ ግብግብ መንቢል ርዕስ አቶ ሀብታሙ አያሌው በታሪክ በህግ በጂኦግራፊና በሌሎችም ሀቆች የተደገፈ ስለ አዲስ አበባ ማንነት የአዲስ አበባ የመጀመሪያዎቹ ነዋሪዎችን ለማንነት እንደነበሩ ታሪኳ መቼ እንደሚጀምር የኦሮሞ ዲሞክራቲክ ፓርቲ አዲስ አበባ የኔናት የሚለው ትክክል ነው አይደለም የሚለውን በተጨባጭ ማስረጃ ያቀረበውን ንግግር የመጀመሪያ ክፍል ይዘነላችሁ ይቀርባል። ምንም እንኳን በሌሎች ስብሰባዎች ላይ የሚደረጉ ውይይቶችን እንዳሉ ማቅረብ በኢትዮጵያ ድምጽ ሬዲዮ የተለመደ ባይሆንም ይህንን ያቶ አብታሙ አያሌው ንግግርን ግን የተለየ ሆኖ ስላገኘነውና ኢትዮጵያዊውም አንድ ነገር ሲደግፍም ሆነ ሲቃወም ሀቁንና እውነቱን ተመርኩዞ መሆኑን ስለምናምን የኦሮሞ ዴሞክራቲክ ፓርቲ የአዲስ አበባ ይገባኛል ጥያቄና የእስክንድር ነጋ እና የባልደራስ የለም አዲስ አበባ የሁሉም ኢትዮጵያውያን የሚለው የሞት የሽረት ትንቅንቅ ድጋፍም ሆነ ተቃውሞ በሀቅ ላይ ተመርኩዞ መሆን አለበት ብለን ስለምናምንና አቶ ሀብታሙ አያሌው በታሪክና በህግ በጂኦግራፊ እንዲሁም የአዲስ አበባ ከንቲባ በነበሩት በድሪባ ኩማ ጊዜ መንግስት ከኦሮሚያ በተመረጡ 5 ባለሙያዎችና ከአዲስ አበባ ከንቲባ በተመረጡ በ4 ባለሙያዎች በጠቅላላው በ9 ባለሙያ የተጠንቶ የጥናቱ ውጤት ሲታወቅ የኦዴፓ የአዲስ አበባ ይገባኛል ጥያቄ ውድቅ በመሆኑ ያ የጥናት ሰነድ ለህዝብ እንዳይገለጽ ተደርጎ አዲስ በተሾሙት በኢንጂነር ታከለ ኩማ አማካኝነት እንደገና አዲስ ጥናት ለማድረግ ተሞከረ የሚሉትና ሌሎችን ጉዳዮች በግልጽ ስለሚያብራራ ውድ አድማጮቻችን ይህን ያቶ ሀብታሙ አያሌው ንግግርና ገለጻ በሁለት ክፍልን የመጀመሪያውን ክፍል ዛሬ እናስደምጣቸዋለን። ሌላው ይህንን ንግግርና ገለጣ ላካችሁልንና በሬዲዮ እንድናቀርበው ደጋግማችሁ ለጠየቃችሁንም አድማጮቻችን በዚህ አጋጣሚ ምስጋና ልናቀርብላችሁ እንወዳለን። ስለ ሀገራችን ታሪክ ፍቅትና ትምህርት ይሰጠናልና ሌላው አንድ አባባል በባህር ዳርቻ የተሰበሰቡ እንቁራሪቶች በብዛት ስለሚጮሁና በባህር ውስጥ ያሉት እልፍ አእላፍ አሳዎች ድምጻቸው ስለማይሰማ ዝም ስለሚሉ እነዚህ ምስኪን እንቁራሪቶች ባህሩ የነሱ ይመስላቸዋልና ጭራሽም በጩኸት ብዛት ሌላውንም ታዛቢ ባህሩ የነሱ መሆኑን ለማሳመን እንደሚሞክሩት ሁሉ ጥቂት ጭፍን ዘረኞችና ሁሉንም ለኔ ካላደረኩ የሚል አስተሳሰብ የተናወታቸው ምስኪኖች ስለለፈለፉ እነቱ የነሱ እንዳይመስላቸው ሌላውንም በጮት ለማሳመን እንዳይደክሙ ይህን ሀቅ ማዳመጡ እጅግ በጣም ጠቃሚ ስለሆነ ውድ አድማጮቻችን በድጋሚ በትዕግስት ሀብታሙ አያሌውን ያቀረበውን ማስረጃና ገለጻ እንድትከታተሉ በድጋሚ እንጋብዛችኋለን። ለሚያልን ባለፈው ሳምንት በቴክኒሽያን ማጣት ምክንያት ሁለቱን ተናግሮ የመሸበት ማደር ይላል ነብሱ ይማሩና ውዳባቴ ሁለቱን ተናግረን ይውጣልን በቴክኒሽያን ማጣት ምክንያት ፕሮግራማችን ሊተላለፍ ባለመቻሉ ታላቅ ይቅርታን ጠይቃለን። በዚህ አጋጣሚ የኢትዮጵያ ድምጽ ሬዲዮ እንደተለመደው ቴክኒሽያኖች ማሰልጠን ስለሚፈልግ ወጪውን ከፍሎ ይሄ ሬዲዮ እንዲቀጥል ያለፉት 25 አመቶች እንደሰራው ሁሉ አሁንም እንዲቀጥል የምትፈቅዱ የምትፈልጉ ወይም የምትመኙ ውድ አድማጮቻችን ቴክኒሽያን ሆኖ ለመስራት ቢያንስ በወር አንዴ እንኳን እርዳታ ለማድረግ የምትፈልጉ ካላችሁ በሬዲዮ በሚተላለፍበት ሰዓት በስልክ ቁጥር 0819101000 በመደወል ስማችሁን መመዝገብ ትችላላችሁ። ትምርቱ የሁለት ሰዓት 3 ሰዓት ትምርት መሰለኝ ከዛ ወዲያው ይፈትኗችኋል ከዛ መንጃ ፈቃድ ነው የሚባለው ሸርኩት ይሰጣችኋል እና ወጪውን የትምርቱን ወጪ 1000 ክራውን ነው ወደዛ ገደማ ነው በእያንዳንዱ ሰው ሬዲዮኑ ራሱ ይከፍላል። እና የዚህ ፍላጎት ያላችሁ ኢትዮጵያኖች ወገኖቻችን በድጋሚ በስልክ ቁጥር 0819100 እየደወላችሁ እንድትመዘገቡ በትትና እናሳስባለን። ዛሬ ስቱዲዮአችን ውስጥ ትልቅ እንግዳ ቁጭ ብሎ ከኛ ጋር ይገኛል። እንግዳችን ስዊድን ኢንተሚንድሬ ይላል ትልቁ ፕሮፌሰር በየነ ጴጥሮስ የኢትዮጵያ ምሁርና አንጋፋ ፖለቲከኛ ከኛ ጋር ይገኛሉ። ጤና ይስጥልኝ ፕሮፌሰር እንኳን ደህና መጡ።
ጤና ይስጥልን እንኳን ደህና ቆያችሁ።
እንግዲህ ከፕሮፌሰር በየነ ጋር ወደ ኋላው ገደማ ሰሙኤል አስራም ጉዳይ ገደማ እንጀምራለን ውይይት ሌላም ሰፋ ያለ ውይይት ይኖረናል። ዛሬ በአለም አቀፍ ደረጃ ኢትዮጵያኖች አንድ ግብረ ኃይል በማቋቋም ላይ ናቸው። የተወሰኑም ተቋቁሞ ሬዲ ስራውን ጀምሯል። ያ ግብረ ኃይል አላማው ምንድነው? እንግዲህ እንደተነገረን ከሆነ ይሄ ሬዲዮን ምን እንዲካፈል ተጠይቀናል። ሐሳቡን ይያብላላ ነው ሞስት ፕሮባብሊ እንካፈላለን መልካም ፈቃድ ይኖረናል ጥሩ ሐሳብ ስለሆነ። አላማው ምንድነው? ኢትዮጵያችን ውስጥ በዘር የተደራጁ ኃይሎች ችግር እየፈጠሩ ስለሆነ በህግ በዘር ተደራጅቶ የፖለቲካ ስልጣን መያዙ መሰለኝ እንዲከለከል የሚል ኃይል ተነስተዋል። ያንን በተመለከተ በዛሬው ዕለት ከዜና በኋላ ከደቡብ አፍሪካ የዚህ ግብረ ኃይል ተወካይ፣ ከሊባኖን የዚህ ግብረ ኃይል ተወካይ፣ ከጀርመን የዚህ ግብረ ኃይል ተወካይ እንዲሁም ከኖርዌይ የዚህ ግብረ ኃይል ተወካዮች በስልክ በቀጥታ ይገቡና ስለ ጉዳዩ ያስረዱናል። ውይይት እናደርጋለን። ይህንንም ውይይት እንድትከታተሉ እንጋብዛችኋለን። እንግዲህ መደበኛ ፕሮግራሞቻችን የብሩክ በረከት በዛሬው ለት አሁንም አይቀርብም ከትልቅ ይቅርታ ጋራ አፍቃሪዎቹን የፕሮግራሙን አፍቃሪዎችን ጠይቃለን ይቅርታ ኢትዮጵያ በሄን ግዜ የሰራ ነው የንጦጦ ማርያሙም የሚኒሊክና የቴጌ ጣይቱ ቤተ መንግስትን በተመለከተ ሁለተኛውን ክፍል አሰምተናል ሶስተኛው ነበር ሶስተኛው ክፍል እንግዲህ ዛሬ አይቀርብም በሰዓት እጥረት ምክንያት እንግዲህ ፕሮግራማችን እስከ 6 ሰዓት ይቆያል እምትሉት ነገር አላችሁ
ምናልባት እንግዲህ ያመድ ያ ማለት መፈቅደው ነገር ይሄ ሪዱ ከተቋቋመ ባሳለፍናቸው 25 አመታት ሂደት ውስጥ ብዙ ለኢትዮጵያ ትልቅ አስተዋጽኦ ያበረከቱ ታላላቅ ሰዎችን በፖለቲካውም የበሰሉ የመጠቁ ኤሊት ምንላቸውን አቀርበናልና ታሪክ ዛሬም ደግሞ ራሱን ደግሞ ፕሮፌሰር በየነ ጴጥሮስን በእኛ ስቱዲዮ አግኝተን ይሄንን ታሪክ ማስቀጠል በመቻላችን እጅግ በጣም ለየት ያለ ስሜት እንዲሰማኝ ሆኗልና አርማጆቻችን መቼስ ፕሮፌሰርን በተለይ የኢትዮጵያን ፖለቲካ የልብ ትርታ አድርጎ የሚከታተል የኢትዮጵያን ፓርላማ ከፍቶ የሚያይሰው ስለ ኢትዮጵያ መጻይ ድል ስለ ኢትዮጵያ ዲሞክራሲና ሰላማዊነት ያረጉትን ትግል በሰፊው የሚያቀ ነው እንግዲህ የሚቆይ የሚኖርን ቆይታ በሰዓት የሚገደብ ቢሆንም እንግዲህ ከሳቸው ጋር የሚኖርን መልካምና እጅግ በጣም ማስተማሪነት ያለው ይመስለኛልና ለመጋበዝ ነው
በጣም ቆንጆ እንግዲህ ፕሮፌሰር በድጋሚ እንኳን ደህና መጡ ፕሮግራሞቻችን ዛሬ ምናልባት የሙዚቃ ፕሮግራሙ የሚተላለፍ ሙዚቃው በጣም እንዲያጥሩ ነው የምፈልገው ምክንያቱም ያሰብናቸውን በተለየ ዚህ ያብታሙ አያሌውን አንደኛውን ክፍል ስለምናቀርብ እሱ ጊዜ ይወስዳል ከዛ ከፕሮፌሰር ጋር እንጀምራለን ዜናውን ራሱን አርስተ ዜና ብቻ እንዲሆን ነው ዛሬ አልኩት እና ከዛ በኋላ ውይይቱ እንዲቀጥል እንፈልጋለን መልካም ቆይታ ከኢትዮጵያ ድምጽ ሬዲዮ ጋር እስከ 6 ሰዓት እንደምትቆዩ ተስፋ አደርጋለሁ ቢኒያም አጠር አድርገህ
እሺ አመሰግናለሁ አህመድ መብራቱም ተናግሮታል ብዙ መናገር ያስፈልግም ስለ ፕሮፌሰር ነገር ግን ምናልባት ተስፋ ባለመቁረጥ ለዚህ ሁሉ ለሚቀጥለው እንግዲህ ፎርካስት አድርገው ያሁኑ የፖለቲካ ሁኔታ ብቻ ሳይሆን እንደ ዌዘር ፎርካስቲንግ ከአምስት አመት በኋላ ምን ኢትዮጵያ ውስጥ ሊኖር ይችላል የሚለውንም ዛሬ ተቆም አድርገውን ቢያልፉ ደስ ይለኛል ፎርካስት ቢያደርጉ
ተስፋ እናደርጋለን እንግዲህ ፕሮግራማችን እስከ 5 እስከ 6 ሰዓት ድረስ ይቀጥላል መልካም ቆይታ ከኛ ጋራ ትንሽ ቆይተን ተመልሰን መጣለን
ሰጠኝ ሰዓት እንግዲህ አዲስ አበባን በተመለከተ ነው የምናገረው። አዲስ አበባን በተመለከተ በኔ በኩል የተዘጋጀሁት የአዲስ አበባና የኦዴፓ ግብግብ የሚል ነው። በአዲስ አበባ ያለው የአዲስ አበባ ነዋሪና በኦዴፓ መካከል ያለው ግብግብ ምን ይመስላል የሚለው ነው ማሳየው። የምናገረው ነገር ሁሉም በእያንዳንዱ ነጥብ ላይ በቂ ማስረጃ ያለው ነገር ነው። ለዛሬው የኦዴፓን አሰላለፍ በአዲስ አበባ ላይ እና የፈጠረው ቅራኔ ምንድነው? ግብግቡ የኦዴፓ ግብግብ ወይም የኦሮሞ ዴሞክራሲ ፓርቲ ግብግብ በአዲስ አበባ ላይ አሁን እንደምንስለው በእስክንድር ነጋ የሚመራው ባልደራስ ምክር ቤት ጋር ነው ወይስ ከአዲስ አበባ ህዝብ ጋር ነው የሚለውን የበለጠ ማሳየት ፈልጋለሁ። የባልደራስ ምክር ቤት በአዲስ አበባ በኩል ያለውን የተወሰነ ኃይል የማስተባበር ልክ ዛሬ ደግሞ ይሄንን ዝግጅት ያዘጋጀው አለን። እንደዚሁ ደግሞ አዲስ አበባን ህዝብ የሚወክለውን የማህበረሰብ ክፍል ደግሞ ይዞ እየተነቃነቀ ነው። ስለዚህ አለን የሚባል ንቅናቄ አለ። እስክንድር ነጋ የሚመሩት ባልደራስ አለ። በአደረጃጀቶች ውስጥ ያልተካተተው የአዲስ አበባ ክፍል አለ። በተለያየ መልኩ አዲስ አበባ ሊወከል ይችላል። ኦዴፓ እንደ አንድ አካል ፊዚካሊ እንደ አንድ አካል ነው የምንወስደው። ሰው ከአዲስ አበባ ጋር ያለው ግብግብ ከምን የመነጨ ነው የሚለውን እሱን ማስረጃን መሰረት አድርገን እንነጋገርበታለን። ለዛሬው እንደመነሻ በማስረጃነት ማቀርበው ለጊዜው ይፋ ያልሆነ አንድ ሰነድ አለ። ለዛሬ ተቀምበታል። ይሄ ሰነድ በመንግስት በኩል የተዘጋጀ ሰነድ ነው። ይፋ አላደረጉትም። በሆነ ምክንያት በሆነ መንገድ ግን ይሄንን ሰነድ ማግኘት ይችላል ሰው ይሄንን ሰነድ ነው ማቀረው ሰነዱ የተለየ ነገር አይደለም በአዲስ አበባና በኦሮሚያ ክልላዊ መንግስት መካከል የወሰን ጥናት ተካሂዶ ነበር ይሄ የወሰን ጥናት ዋንኛው የኦዴፓና የአዲስ አበባ ግብግብ የጀመረበት ነው ይሄ የወሰን ጥናት በከንቲባ ድሪባ ኩማ ዘመን ወይም ዘመን አመራር ዘመን በከንቲባነት ዘመን የተዘጋጀ ጥናት የጥናቱ መነሻ ለጥናቱ ምክንያት የሆነው ወይም በጥናቱ የተሳተፉት እነማን ናቸው የሚለው ደግሞ በመነሻው ላንሳ በዚህ ጥናት ላይ የተሳተፉት ከኦሮሚያ ብሔራዊ ክልላዊ መንግስት አምስት ባለሙያዎች በክልሉ በኦሮሚያ ክልል የተወከሉ አምስት ባለሙያዎች በአዲስ አበባ ከተማ አስተዳደር በኩል ደግሞ አራት ባለሙያዎች በድምሩ 9 ባለሙያዎች የተሳተፉበት ጥናት ነው። ለጥናቱ አሁን በጥናቱ እነማን ተሳተፉ የሚለው ነው የሁለቱ ከተማ አስተዳደር የወከሏቸው ባለሙያዎች የተሳተፉበት። እነዚህ ባለሙያዎች በሁለቱም በአዲስ አበባም በኦሮሚያ ክልላዊ መንግስትም በጋራ በጀት የተዘጋጀ በፌደራሉ መንግስት በኩልም ሙሉ ቅና ያለው የጥናት ቡድን ነው ተንቀሳቅሶ ጥናት ያደረገው። ለጥናቱ መነሻ የሆነው የኦሮሚያ ክልላዊ መንግስት የአዲስ አበባ ጂኦግራፊ ወይም የአዲስ አበባ ስፋት ወደ 122000 ሄክታር ደርሷል። የአዲስ አበባ 122000 የአዲስ አበባ ስፋት 122000 ሄክታር ነው። ስለዚህ አዲስ አበባ ከነበረው በካርታ በህግ ከመታወቀው የአዲስ አበባ ግዛት በእጥፍ ጨምሮ ከኦሮሚያ ክልላዊ መንግስት መሬት ወስዷል የሚለው ቅሬታ ከኦሮሚያ ብሔራዊ ክልላዊ መንግስት ለፌደራሉ መንግስት መቅረቡ ጋር ተገናኝቶ ይሄ ነገር መሬት ላይ በባለሙያዎች ተጠንቶ እንዲረጋገጥ በሚል ጥናት ተካሂዷል። ይሄ ጥናት እነዚህ ባለሙያዎች የተሳተፉበት ጥናት ባለ 22 አባሪዎቹ እንተዋቸው 17 ገጽ ነው ካርታዎቹን ጨምሮ ሰመሪ ሪፖርት ነው። አሁን ይሄ በከንቲባ ድሪባ ኩማ ጊዜ ቀደም ሲልም ጥናት ይደረግ ነበር ግን በከንቲባ ድሪባ ኩማ ጊዜ የተጠቃለለው ጥናት አሁን በተወከሉት በከንቲባ በመከተል ከንቲባ ማረግ የከተማዋን ቁልፍ ያዙት ኢንጂነር ታከለ ኡማ ሲመጡ ቀድሞ በሁለቱ ክልሎች መካከለ የተደረገውን ጥናት በማጠፍ ወይም ይሄንን ጥናት ይፋ እንዳይሆን በማድረግና ወደ ሸልፍ በመመለስ አዲስ ሰነድ ተዘጋጅቷል። ይሄንን አዲስ እነሱ ያዘጋጁትን ሰነድ ይፋ ከመአድረጋቸው በፊት የቀደመው ሰነድ ምን ይላል የሚለው ላይ መነጋገር ጠቃሚ ይሆናል። ስለዚህ እንደማስረጃ እንደ አንድ ግባት ወስጄዋለሁ እንዳስፈላጊነቱ ተቀምበታለሁ ማለት ነው። በዚህ የጥናት ሪፖርት ላይ ያሉት ነገሮች በቦታው አነሳለሁ። እንደመነሻ የአዲስ አበባ ከተማ አስተዳደር በፍሬ ነገሩ አዲስ አበባ ስንል ምን ማለታችን ነው የሚለው አንዱ ብዥታ ይፈጥራልና አዲስ አበባ እንደማንኛውም ኢትዮጵያ 9 ክልሎችና 2 ከተማ አስተዳደሮች አሉ። ይሄ ባለፉት 27 አመታት የተሰራው የክል አከላለል የወሰን አከላለል ወይም በ1986 ተረቆ በ1987 የጸደቀው ህገ መንግስት የሰራቸው ክልሎች ናቸው። ስለዚህ እነዚህ ክልሎች አልፋና ኦሜጋ አይደሉም። የመጀመሪያው ምን ማስመር ያለብን ይሄ ነው። እነዚህ ክልሎች አንደኛ 27 አመት እድሜም የላቸውም በመሰረቱ። መጀመሪያ ክልል 1 ክልል 2 ብሎ አዲስ አበባንም እንደ አንድ ክልል የሚቆጥር ወደ 11 ክልሎችን ያካተተ ክልል ነበር የተሰራው። በቁጥር ክልል 1 ክልል 2 ነበር። በኋላ ህገ መንግስቱ የጸደቀው 1987 ላይ ህገ መንግስቱ ይጸድቅ እነዚህ አሁን የምናያቸው ክልሎች በክልልነት እንዲጸድቁ ክልል እንዲሆኑ ተሰሩ። ስለዚህ የአማራ ክልል፣ የኦሮሚያ ክልል፣ የትግራይ ክልል፣ የአፋር ክልል፣ የሶማሌ ክልል የምንላቸው ክልሎች እድሜያቸው ኢትዮጵያ የምትባል ሀገር እንደ ሀገር ከኖረችበት 3000 ዘመን ጋር በስሌት ሲቀርብ በአስራዎቹ እድሜ ላይ ያሉ ናቸው። ስለዚህ በአጠቃላይ በአንድ የማንወጣው ኮምፓውንድ ውስጥ ሆነን በህግም በሞራልም በታሪክም የታሰረ አድርጎ ለማቅረብ የሚደረገው ሙከራ ነው የመጀመሪያው ስህተት በኔ እይታ። ስለዚህ በአሁን በቅርብ ጊዜ ለአንድ የፖለቲካ አላማ የተሰራ ክልል አለ። ይሄ ክልል ኢትዮጵያን እንዳገር ለማስቀጠል በህዝቦች ጋር መቀራረብ ለመፍጠር መስተጋብር ለመፍጠር ብልጽግና ለመፍጠር እንዳገር ለመቀጠል ዜጋ ሆኖ ለመቆጠር ላስተዳደር አመቺነት የሰነ ልቦናዊ ስሪትና ማንነት የባህል የቋንቋ ወዘተረፈ ትስስር እና ጂኦግራፊያዊ አቀማመጥ ላስተዳደር አመቺነት ካለው ጋር ከነዚህ ጋር ተደምሮ የተሰራ የክልል ይዘት ባለመሆኑ ለፖለቲካ አላማ ቋንቋን መሰረት አድርጎ ወይም ፖለቲካዊ አጀንዳ ለማስፈጸም ብቻ ተብሎ የተዘጋጀ ስለሆነ ቀውሱን በከፍተኛ ሁኔታ ያባባሰው እንደሆነ ግልጽ ነው። ስለዚህ አጠቃላይ አዲስ አበባ ከዚህ የፖለቲካ ቀኝት ውስጥ የምትገኝ አንድ ከተማ ናት። በዚህ በአዲስ አበባ ውስጥ አሁን ያለው ይሄ መረር ያለ የአዲስ አበባን ግብግብ ውስጥ የሚከት የባለቤትነት ምናምን ጥያቄዎች ቀደም ሲነሳ እንደነበረው ጊዜው የኔ ነው ከሚል ግብታዊ ፖለቲከኝነት የሚመነጭ ነው እንጂ ታሪካዊ መከራከሪያም የለውም በመሰረቱ። ሰው ለማለት የፈለኩት አዲስ አበባ እንደማንኛውም ሌሎች ክልሎች በአዋጅ የተመሰረተች ነች። የራሷ መተዳደሪያ ቻርተር ያላት ከተማ ናት። ልማቶችን የምታስከድበት ደግሞ አዋጆች አሉ፣ ደንቦች አሉ፣ መመሪያዎች አሏት፣ ፕላኖች አሏት። አዲስ አበባ በፓርላማ በ23 ወንበር ትወከላለች። የራሷ ምክር ቤት አላት፣ የራሷ ስራ አስፈጻሚ አላት። ፍትሃዊና ዴሞክራሲያዊ ምርጫ ተካሂዶ አመራር ያልተወከለባትም ብትሆን አሁን ባለው የህገ መንግስትና አሁን ባለው የክልል አወቃቀር እንኳን አዲስ አበባ ራሷን የቻለች ከተማ ነች። በሁሉም አዲስ አበባን ከሌሎች ክልሎች የተለየ ባህሪ የሚሰጣት አንድ ምክንያት ነው ያለው፣ የፌደራል መንግስቱ ማዕከል መሆኗ ነው አንዱ ከሌሎች ክልሎች የተለየ ባህሪ። የፌደራል መንግስት መቀመጫ መሆኗ፣ የአፍሪካ ህብረት መዲና መሆኗ፣ የተለያዩ የዓለም አቀፍ ተቋማት መዳረሻ መሆኗ መለያዋ ሊሆን ይችላል እንጂ የአዲስ አበባነትና የአዲስ አበባ ክልላዊ ያስተዳደር ቅርጽ አሁን ባለው ፌደራላዊ ይሄ በጣም የሚወቀስ ፌደራላዊ ስርዓት ውስጥ በራሱ አዲስ አበባ እንደ አዲስ አበባ ከተማነት እንደ አንድ የአንድ ሀገር ዋና ከተማነት መዲናነት ተለይታ ታውቃ በህግ ማንነቷ የተገለጸላት የታወቀላት ከተማ ናት። ስለዚህ አዲስ አበባን በግራ በኩል የኔ በቀኝ በኩል አይደለም የኔ የሚል ክርክር ሊያስነሳ የሚገባውም ጉዳይ አልነበረም በመሰረቱ ማለት ነው። ስለዚህ አዲስ አበባ ይሄ ነው ካልን ወደ ግብግቡ ከመሄዴ በፊት የኦዴፓ ግብግብ የሚለውን መጀመሪያ አዲስ አበባ ላይ እንደው በጣም በተደጋጋሚ ይሄ አንዳንድ የሚባል ነገር አለ፣ የሌሎቹ ጩኸት የሚሰማው እኛ ዝም ስላልን ነው እንጂ የነሱ ጩኸት ከጣራ በላይ ሆኖ አይደለም በመሰረቱ። ግን እኛ ዝም ስንል የጫዩ ይስማል። ስለዚህ ድምጽ ከፍ ባደረግን ቁጥር ይሄ የውሸት ጩኸቱ በእውነት ጩኸት እየተሸነፈ ይሄዳል። ስለዚህ መናገር መጀመር ተገቢ ነው ማለት ነው። የአዲስ አበባ ሶስት ነገር ያነሳሉ አዲስ አበባን በሚመለከት። ቀደም ሲል የተወሰኑ አክራሪ ብሔርተኞች አቋም ነበር አዲስ አበባ ኬኛ የሚለው ዘመቻ የተወሰኑ አክራሪ ቡድኖች አቋም ነው። ስለዚህ ሊሸነፍ የሚችል አቋም ነው። አዲስ አበባ የአንድ አገር ዋና ከተማ ወይም መዲና፣ የአፍሪካ መዳረሻ ወዘተረፈ፣ በዓለም የታወቀ የዲፕሎማት መቀመጫ የሆነች ከተማ የተከፋፈሉ 9 ክልሎች በኔነት ይረባረቡባታል ሳይሆን የጋራ መኖሪያ አድርገው ይኖሩባታል። እንዳንድ የሰለጠነ ህዝብ ተብሎ ነው የሚገመተው በሌሎች እንኳን እየታ ቢሆን ማለት ነው። እቺ ታሪካዊት ከተማ ዛሬ 27 ዓመት ያልሞላው 27ም ያልሞላው የክልልነት ክርክር ውስጥ ይሄን ያክል ስፍራ አግኝቶ መወዛገቢያ መከራከሪያ አለፍ ሲል ወደ ጫፍ የመጣበት ዋነኛ ምክንያት መነሻይ ላይ እንዳልኳችሁ የተወሰኑ አክራሪ ብሔርተኝነትን የሚያራምዱ የጽንፈኛ ኃይሎች አጀንዳ በሆነበት ጊዜ ያን ያክል ሳውንድ አላረገም። አመለካከቱ የትኛውም አመለካከት በነጻነት ሊራመድ ይችላል። ነገር ግን ኃይል የተቀላቀለበትና የምንድነው ወሰን አልፎ ህግን አልፎ ሁሉንም የኔ የሚል ዘመቻ ሲጀመር ግን የአዲስ አበባ ህዝብ የራስን መከላከል ተፈጥሯዊ ንቅናቄ ፈጥሯል። ተፈጥሯዊ ይሄ ምንድነው መገፋት የሚፈጥረው ማለት ነው። አዲስ አበባ በሶስት ነገር ያነሳሉ። አንደኛው የታሪክ፣ ሁለተኛው የህግ፣ ሶስተኛው ተፈጥሯዊ የሚሉት ነገር አለ። አሁን ደግሞ ተፈጥሯዊ የሚልም እየተነሳ ነው። ሶ እንደ ባጭሩ የታሪክ እንደ መንደርደሪያ እየወሰድኩት ነው። በታሪክ የዛሬው አዲስ አበባ የአንድ ዘውግ፣ የአንድ ብሔር፣ የአንድ ጎሳ የባለቤትነት ጥያቄ ተነስቶባትም ተፈጽሞም አያውቅም። በታሪክ አንዱና መሰረታዊ ይሄ ነው። በየትኛውም የታሪክ ዘመን አዲስ አበባ የየትኛውም የአንድ ጎሳ ሆና የተመዘገበ ታሪክ የላት። አዲስ አበባ የተወሰነ ክፍሉ በረራ ተብሎ የሚጠራበት ማን በረራ በሚል ስያሜ የሚታወቅ የአዲስ አበባ ክፍል ነበረ። በመዛኙ የነገስታት መዳረሻ የሆነው አካባቢ ሁሌ ከተማ ሲቆረቆር የንግድ ማዕከልና የመንግስት መቀመጫን ይከተላል፣ ወይም የመንግስት ሹመኛ ሹመኛ። በአብዛኞቹ ከተማዎቻችንም ይህንን መሰረት ያደረጉ ናቸው። የመንግስት አስፈጻሚ አካላት በአብዛኛው ይሄ ከ85% በላይ አሁንም ጭምር ዛሬም ጭምር በግብርና የሚተዳደር የገጠር ማህበረሰብ ባለባት ኢትዮጵያ አስተዳዳሪዎች በሚሰፍሩበት አካባቢ ከተማ እየተቆረቆረ እያደገ የሄደ መሆኑ በታሪክ ይታወቃል። አብዛኞቹ ከተሞቻችን የመቆርቆራቸው ምክንያት ከመንግስታዊ ስርዓቱ ጋር የሚያያዝበት ምክንያት ይሄው መሆኑን ማስታወስ ይቻላል። አዲስ አበባ በታሪክ የዚህኛው ወይም የዛኛው የብሔርነት ቅርጽ አልነበራትም። ማንም ክሌም ሊያደርግባት አይችልም። በረራ ተብላ የምትታወቅበት ዘመን የአንድ አካባቢ መጠሪያ ነበር። በረራ ፊንፊኔ እንዳውም የመንግስታትን መደረሻ አልነበረም። እውነት ለመናገር ቃሉም ውሃ ወደ ላይ መውጣት ወይም የውሃ ፊንፊን ማለትን ተከትሎ የተሰጠ ትርጓሜ ብቻ ነው። ፍልውሃ የሰፈር መጠሪያ ነው። ልክ ቦሌ የሚባል አለ፣ ሳሪስ የሚባል አለ፣ ፍልውሃ የሚባል ሰፈር አለ። ፊንፊኔም ተብሎ ይጠራል፣ ፍልውሃም ተብሎ ይጠራል። ከዚህ የተለየ ጉለሌ ፊንፊኔ ሊሆን አይችልም። አዲስ ከተማ ፊንፊኔ ሊሆን አይችልም። የካን ፊንፊኔ ልታደርገው አትችልም። በወል የከተማው መጠሪያ ሆኖ የቆየበት ዘመን የተመዘገበም ታሪክ በየትኛውም ክፍል ስለማናገኝ ማለት ነው። ምናልባት ዝመለስ ብሎ ማስታወስ አስፈላጊ ስለሆነ ከ16ኛው ክፍለ ዘመን በፊት ወይም 16ኛ ክፍለ ዘመን ስናነሳ ከ1527 እስከ 1543 ባለው ጊዜ የአራቱ የኦሮሞ ጎሳዎች ከባሌ ደጋማ ክፍል ከመደወላቡ ወደ ማዕከለኛው የኢትዮጵያ ክፍል ወይም ወደ ሰሜን እንቅስቃሴ ከማድረጋቸው በፊት በዛሬዊቷ አዲስ አበባ ቀደም ሲል በ13ኛው ክፍለ ዘመን መጀመሪያ ጀምሮ እነ አጼ አምደ ጽዮንም እነ አጼ ዳዊትም እነ አጼ ዘርዓ ያዕቆብም በእነዚህ የነገስታት ዘመን ዛሬ አዲስ አበባ ብለን በምንጠራቸው በምንጠራው ክልል ውስጥ በተለያዩ ስፍራዎች ላይ ነገስታት መዳረሻቸው አድርገው
እንግዲህ አድማጮቻችን የሀብታሙ አያሌውን ሰፋ ያለ ዝግጅት በተወሰነ መልኩ አንደኛ ክፍልና በአንደኛው ምዕራፍ ለማቅረብ ሞክረናል። በቀጣይነት ደግሞ መነሻ ላይ ያልነው መሰረታዊ መረጃዎችን ያጣቀሰበትና ለማህበረሰቡ ይፋ ያደረገበት ከዚህ በፊት የተደረገው ምርምር በማስመልከት አዲስ አበባና ታሪካዊ መሰረት እንዲሁም ኡነታዎች አሁን ካለው ኩነት ጋር አያይዞ የሚያቀርበውን ሁለተኛ ፓርት በሚቀጥለው ለእናንተ ምናደርስ ነው የሚሆነው። እንግዲህ ቀጣይ ፕሮግራማችን ከአህመድ ጋር የሚኖረን ሰፋ ያለ ፕሮግራም ነው የሚሆነው። አድማጮቻችን እስከ ፍጻሜያችን ድረስ አብራችሁን ቆዩ። ድጋሚ ግብዣችን ነው።
Al honem zendero Adisa baba bete Chengale tonjo ni jalle gorbete Gorbete
ቻችን እንግዲህ ፕሮግራማችን እስከ 6 ሰዓት ይቀጥላል። ይሄው ከፕሮፌሰር በየነ ጴጥሮስ ጋር አብረን እዚህ እንገኛለን። ከእሳቸው ጋር ያለውን ውይይት እንግዲህ አሁን እንጀምራለን። እሳቸውም መልካም ፈቃዳቸው ሆኖ እስከ መጨረሻው ፕሮግራም መጨረሻ ድረስ እስከ 6 ሰዓት ከኛ ጋር እንደሚሆኑ ቃል ገብተውልናል። ከውጪ ከምናደርገው ከደቡብ አፍሪካ፣ ከጀርመን፣ ከኖርዌይና ከሊባኖን የሚገቡትን ኢትዮጵያውያን በተመለከተ የሚደረገውን ውይይትም ቁጭ ብያዳምጨ ካስፈለገ ሐሳቤን እንሰጣለሁ ብለዋል። እንግዲህ ከሳቸው ጋር ምን ጀምረውን ውይይት እንጀምራለን። ፕሮፌሰር እንኳን ደህና መጡ።
እንኳን ደህና ቆያችሁ።
እንግዲህ ብዙ ትልልቅ እንግዶች አስተናግደናል። ከነሱ አንዱ ሰው ነው ፕሮፌሰር መስፍን፣ ፕሮፌሰር በየነ ጴጥሮስ ወዘተ ያሉ የኢትዮጵያ ምድር ላይ ብዙ ታላላቅ የኢትዮጵያ አንጋፋ ባለሙያዎችን ሊቃንን አስተናግዷል። ዛሬ እርስዎን በማግኘታችን ደስ ይለናል። በድጋሚ እንኳን ደህና መጡ። ፕሮፌሰር ለምንድን ነው?
እኔ በአካዳሚክ ተልእኮ ነው የመጣሁት። ለዚህ በስዊድን መንግስት በሲዳ የሚደገፍ በዚህ በጤና ጉዳዮች በተለይ በሽታ በሚያመጡ ኢንፌክሽስ ዲዚዝስ በምንላቸው መስክ ስለሆነ ነው ምርምር ማካሄደው። በዚያ መስክ ላለው የፒኤችዲ ተማሪዎች ስልጠና ሲዳ የሚሰጠው ድጋፍ አለ። በዚያ ድጋፍ ተማሪዎች አሉኝ እዚህ ሀገር፣ አንደኛ ለምርምር ስራ የመጡ እዚህ
ኢትዮጵያውያን።
አዎ፣ እዚህ እንደዚህ ካሮሊንስካ ኢንስቲትዩት ምርምሯን እየሰራች ያለች አንዲት ተማሪ አለችኝ። እሷን ሱፐርቫይዝ ለማድረግ ወይም ስራዋ የት ደረጃ ላይ እንደደረሰ ለማየት ነው። ሌላም ጋር ከዚህ አሁን ቀጥሎ ተነጎዲያ ወደ ሉንድ ዩኒቨርሲቲ ሄዳለሁ። እዚያም ዩኒቨርሲቲ ሁለት ተማሪዎች አሉ። አንደኛው በጡት ካንሰር ላይ ባህላዊ መድኃኒት በኢትዮጵያ ውስጥ እናክማለን የሚሉ ብዙ ስላሉ ያንን በእጽዋቱ ዙሪያ ያለውን ምርምር አጠናቆ ከዚያም ንጥረ ነገሮችን አውጥቶ መጥቶ እዚህ በርግጥ የካንሰር ሴሎችን ተወርሃሳትን ይሄ ባህላዊ መድኃኒት ይገላሉ የሚለውን ምርምር ያካሄደ ያለ ልጅ አለኝ። እንደዚሁም ሌላ አንድ ሆትኪንስ ዲዚዝ በሚባል እንዲሁ
የደም ካንሰር
አለ። ደም ሆትኪንስ ዲዚዝ ማለት እንዲሁ እባጭ ክትትል አንገኝ ያመጣው እሱም ላይ የምትሰራ ሌላ ደግሞ ተማሪ አለችኝ። እነሱን ያው ስራቸው ላይ ምርምር ስራቸው ላይ ሆኖ የሚያከናውኑትን ለማየትና ድጋፍም ለመስጠት ነው የመጣሁት።
ፕሮፌሰር እንግዲህ በሙያው ነው የመጡት። በሙያው የሚከታ የሚያስተምሯቸው ልጆች በምን አይነት ሁኔታ እንዳሉ ለማየት ነው የመጡት። ሆኖም ግን ከፕሮፌሰር በየነ ጴጥሮስ ጋር ሲነጋገር ሰው በፍጹም ሊያመልጣቸው የማይችሉት ነገሮች አሉ። እንግዲህ የሰው ድፍረትና ለመድፈር ሊሆን ይችላል። ፕሮፌሰር ወደ ኢትዮጵያ ጥያቄ ከመግባት በፊት የማይቀር ጥያቄ ስለሆነ ስለሆነ ኢትዮጵያ የተያዘ ነው የተያዙ ነው በኮሎኔል በወንድሞ በኮሎኔል በዛብህ ጴጥሮስ ስለሱ ምንድን ነው ያለው? ብዙ ኢትዮጵያ አብዛኛው ኢትዮጵያዊ ኢትዮጵያኑ ጀግና ነው ወዳለን ታሪካችን ተረታችን ሁሉ መናችን ጀግና ነው እና ጀግናው በጣም ነው የሚወዱት ኢትዮጵያኖች። ግን ምንድነው ያለው የሳቸው ጉዳይ? ከኤርትራ ጋር ፍቅር በጀመርንበት ጊዜ እንደገና ይለቀቃሉ ተለቀዋል ወዘተ ይባል ነበርና የብዙ ሰው ልብ ተንጠልጥሎ ነበር። ምንድነው ያለው ዜና?
በጣም በሚያሳዝን ሁኔታ አዲስ ነገር የለም። አዲስ ነገር እንዳይኖር ያረጋው ወንድሜ ኮሎኔል በዛብህ መጀመሪያ በሻቢያ እጅ ወድቆ ነበር። 8 አመት የሚጠጋ ጊዜ ናክፋ በሚባል ምንድነው እስር ቤት የተሰቃየ ነው። ከዚያም የደርግ ስርዓት ወድቆ ያደግ ስልጣን ሲይዝ በተካሄደው በሰኔ ወር የሰላምና ዲሞክራሲ ጉባኤ በሚባለው እኔ የመሳተፍ እድል አጋጥሞ ነበር። በዚያ ጉባኤ ላይ አሁን የወቅቱን የኤርትራ ፕሬዚዳንት ላገኛቸው ችዬ ነበር። በሰኔ መጨረሻ ገደማ ጉባኤ ስንቀመጥ በዛብህና የሁለተኛ ክፍለ ጦር ምክትል አዛዥ ሌሎች ከፍተኛ መኮንኖች አልተፈቱም ነበር እና ለምንድን ነው ማትፈታቸው ብዬ ለመጠየቅ እድል አገኘሁ። ፕሬዚዳንቱ ኤርትራው ኢሳያስ አዎ በወቅቱ የሻቢያ
መሪ
ነበር። አዎ ለፕሬዝዳንት የሆኑት አይ እንፈታቸዋለን የጊዜ ጉዳይ ነው እንግዲህ አንዳንድ የወረቀት ስራዎች ምን እንደተጠራ አላቀም ተባልኩ እና በዚያው በተገባው ቃል መሰረት በታይሳስ ወር ተፈታ። እንደውም እንዳጋጣሚ በታይሳስ ወር እኔ ሱዲ ነገርም ነበርኩ ለአዲሱ ስርዓት ድጋፍ ለመሻት አውሮፓ ከመዞሩ ዴሊጌሽን ውስጥ ነበርኩና ና ከዚህ ሲመለስ ተፈቶ ቤቴ ነው ያገኘው። ና ያ እንግዲህ አንድ አሁን የኛ ሁለተኛ ዙር ደሞ የተያዘበት እንግዲህ መሄድ ያልነበረበት ባለም አቀፍ የጦር ህግ ግንዛቤ አንድ መኮንን በአንድ ጊዜ ተማርኩ ያወገነ ምህረት ተሰጠው በኋላ እንደገና ተመልሶ አይወጋውም የሚባል የተጻፈም ሆነ ያልተጻፈ ግንዛቤ አለ። እና የኢትዮጵያ መንግስት በዛብህን ወደ እንተን የመለሰው ወደ ጦር ኃይሎች ምንድነው ወደ አየር ኃይል የተመለሰው ታሰለጥናለህ ቢያስፈልግ ታዛለህ አትዋጋም ብሎ ነው የመለሰው። በዛ ራሴም ፓርላማ ውስጥ ነበርኩ በወቅቱ የነበረው የመከላከያ ሚኒስትርም ያው ፓርላማ አብረን ስለምንውል ወዳጄ ነበሩ እና እንደ ወንድሞ ለምንድነው እኔ የበደለውን ህዝብ ወደ ሰራዊቱ ተመልሶ ማይክሰው ነበር የተባልኩት በወቅቱ መከላከያ ሚኒስትር። አይ ስንማ
ማንን በደሉ
እንግዲህ በነሱ እይታ በነሱ እይታ አይ እንግዲህ የበደለውንና የተቀመውን ኢትዮጵያ ህዝብ ያውቀዋል እሱ ፍጹም ነው ማነጋገርም ብዬ ቀልጄ ባጭው አለፍኩ። ስለዚህ ቶሎ ተመለሰ ብሎ ደግሞ ቀጭን ትዛዝ ሰጡት በወቅቱ ማለት ነው። እና በዛ መሰረት በዛ ቢ ወደ ኤር ፎርስ ስመለስ አሰልጣኝ ነው ነበርው ብዙ ፓይለቶችን አሰልጥኗል መልሶም የምንድነው ኤር ፎርስን አደራጅቷል መልሶ በነገራችን ላይ ኢህአዴጎች ኢትዮጵያ ጦር አየር ኃይል ያስፈልጋትም እና እሱ መታጠፍ አለበት መፍረስ አለበት ብሎኮም ክርክር እኮ አስነስተውብናል እኔ በሽግሩ ፓርላማ ውስጥ ስለነበርኩ ለምን በጣም ውድ ስለሆነ ኢትዮጵያ አያስፈልጋት አንደኛ በዚህ በኤርፎርስ የምንዋጋ ጠላትም የለንም ዙሪያችን በሙሉ ሰላማዊ ሆኗል የቀረው እኛን ነው የሚፈራው አይነት ነገር መከራከር ያምጥተው
ላቋርጦትና እንደውም ዝሬን ካሉ አይቀር አንድ እንትን ነበር በዛ ሰሞን እነሱ ኢትዮጵያን ምንድነው የምስራቅ አፍሪካ ተናካስ ውሻ ብለው ነበር የሚጠሩት የምስራቅ አፍሪካን ሀገሮች እየዞረች የምትናከስ ውሻ ብለው ነበር የሚጠሩት አስተውሳለሁ
እኔ መስነ በእኔ ሰማሁትና በአደባባይ የተነገረው ወቅቱ ማሪ በነበሩት ኢትዮጵያ የምትፈራ ጦረኛ ተደርጋ የምትወሰድ እንጂ ኢትዮጵያን ኬንያ ይፈራታል ከሱዳን ጋር አሁን በጣም ወዳጅ ሆነናል ኤርትራ ያኔ ወደ ሀገርነት ተሸጋግራል ጀረሰችም ግን ዲፋክቶ ያው ራሳቸው መንግስት አቋቁመው ነበር እነሱ ጋር ደግሞ ወዳጆች ነን ጦርነት የተቅጣጫ ነው ይመጣል ብላችሁ የምትፈሩት እኛ የሚያስፈራ ነገር ቢኖር ባህላዊ ጠላታችን ግብጽ ነው ግብጽን ደግሞ በአየር ተዋግተን ማሸነፍ አንችልም ከመሬት ወደ ሰማይ ያለውን መከላከያዎቻችን አጠናክር ብቻ ነው ስለዚህ ኤርፎርስ አያስፈልግም ስክራፕት መሆን አለበት የምል መከራከሪያ አምጥተው እኛ ደግሞ በጭራሽ 50 60 አመት ምንድነው የተደራጀ መላው አፍሪካ ሀገሮች የሚቀኑበት ትልቅ ታሪክ የሰራ ዓለም አቀፍ ደግሞ ግንኙነት ግንኙነቶች እየተለዋወጡ ይሄዳሉ ዛሬ ወዳጅ ነገ ጠላት እንደዚህ የሚሆንበትን እውነታ እያየን ይሄ አየር ኃይል ይፍረስ የምትሉት ሰባችሁ ጤነኛ አይደለም እና በዚህ ጉዳይ ላይ አቋማችን እንዲሰፍርልን እንፈልጋለን ብለን እኮ ምርር ያለ ክርክር አደረግን ከአደግ ውጪ የነበርን የሽግግር መንግስቱ ፓርላማ አባላት ኦኬ እነነ እንትን የምሰጠው በዚህ አግባብ ጦር ኃይሉ ማለት ምንድነው የኤርፎርስ ከመላ ጉደለ እንዲፈርስ ተወሰኖበት ነበር በነሱ በፖለቲካ ደረጃ የነበረውን እንደውም ይገርማቸዋል አንድ ታሪካዊ አጋጣሚ የበዛብ ጓደኛ የሆነ የሶማሌ ጦርነትን አብሮ የተዋጋ በወቅቱ ተወላጅነቱ ያስመራ ወይ ኤርትራ ሰው የሆነ አንድ ሻለቃ አለ የበዛብ ቅርብ ጓደኛው እሱን አስመራ ላይ ጦር ኃይል ምንድነው ኤርፎርስን መልስ አደረጀልን ተብሎ እየተንቀሳቀሰ ነው በኢትዮጵያ ውስጥ ደግሞ ይሄንን ካላፈረስ ነው ይያሉ ነው መጨረሻ ላይ የኛ ነው ፓርላማ ክርክሩ እንኳን በአግባቡ ማዳመጥ ያልፈለገው የዛን ሰውዬ ምክር ሰምቶ ነው የኢትዮጵያ ኤርፎርስ እንደገና መደራጀት አለበት የተባለው ይሄ ደግሞ የዛ ቢጓደኛ ነው መጨረሻ ላይ የኤርትራው አየር ኃይል አዛዥ ሆነ እንዴ አንተ ተገናኘ ታሪክ አለ ማለት ነውና በዛ ቢሆን በዛ አንተ ሁኔታ አትዋጋ ማን ተሰለጥናል ቢያስፈልግም ያው አዛዥ ነው የምትሆነው ተብሎ የገባን ሰውዬ መጨረሻ ላይ ነው ማጣፊያው ሲያጥር በተለይ በዚህ በኢትዮጵያ ጦርነት እንደገና አገርሽቶ በዚህ በባድሜ ለዚህ ኤርትራው ወገን በአየሩ ውጊያ የበላይነት አዘ የበላይነት ሚዘው ለምንድነው እነዚህ እንደበዛብ ያሰለጠነዋቸው ፓይለቶች መሰረታዊ የሆነ የትምርትም ምንም ተመክሮም ብቃት ስላልነበራቸው ብቁ አልነበሩም ያው በአየር ኃይል በአየር ምንድነው ኤርፎርስ ውስጥ ምንድነው ተዋጊ ፓይለት መሆን ትንሽ ክብር አለው ፕሪስቲጅስ ነው ያቺ ስለምትፈልግ የመጣውን ሁሉ ተጋደላይ
አስገቡ አሰጥሉ አሰልጡነ ተከዛስ መውደቅ ደሞ የለም
ቤዚክ እንቀቱ የለለው ሙሉ
ዘጋዳላው ዘጋዳ ዝግጅነቱ የለለው ሙሉ እንቺ ፓይለት ፋይተር ፓይለት ሞን ፕሪስቲጅስ ስለሆነ ጆባ አስገቡዋል እነዚህ የሰለጠኗቸው ልጆች ምትፈልገውን በቃል ያገኙ አልቻሉ የርስራን ወገን መጥቶ አይድክራት ላይ ወርውሮ ማት እንት ተጋሳ ደረሰ መቀሌ ድረስ መጣ እንትን ወረወረ ህፃናትን ትምህርት ቤት
አይደርን
መጥቶ ህፃናት ተገደሉ ተባለ በዚህን ጊዜ ገዢዎች መሪዎቹ ፓኒክ አደረጉ በጣም ደነገጡ የኢትዮጵያው እንትን ሄዶ ጫካ ውስጥ እንደሆነ ይወረወሩ ይመጣሉ ታርጌት መምጣት አልቻሉ እኔ በዚያን ጊዜ የደረሰኝ መረጃ በዛብ ሄደ እነን ማስቆም አለብህ ነው ተባለው
ትዛዝ
አዎ ዛቢ ኮምባት ሬዲ የሚባል ነገር አለ ተዋጊ መሆንና ማዘዝ ተላየ ነገር አለ ስለዚህ እሱ ብቃቱ አንሷል ማለት ሳይሆን
ገባኝ
ስነልቦና ወንተኑ ሄዶ መዋጋት እንትን ማለት እነን ሄዶ እዛ አየር ታቢያን ማስበር ታርጋት መንታት እሱ አልነበረም ስራ ድርሻው ግን ተደውሎ ሄደን ማስቆም አለብን እና አስቆመ ምንም ያለ እንትን ሳላጥፍ የምናገረው ከዚያ በኋላ እኮ ኤርትራ ኤርፎርስ አልበረረም እና በዛብህ ሄደው ያንን ታርጌት ከመጡ በኋላ በዛብህ ደግሞ አስመራ ብዙ አመት ቆየ ነው ብዙ አመት ሰርቷል ያኔ በኢትዮጵያ ኤርፎርስ መደበኛ ስራ ድሬዳዋ እና አስመራ ነው ብዙ ጊዜ ያሳልፈው ያውቀዋል ውስጥና ውጭም ስለዚህ ይሄ ነገር ከመጠን በላይ ምሬት አሳድሯል በርሳ ገጆች ማከለ ዛቤ መጀመሪያ ማር ነው ምረት አርገን ልቀቅ ነው እንደገና መጥቶ እንዴት ይወጋናል በዛቤ እንግዲህ አንድ ወታደር ነው
ትዛዝ ነው የሚቀበለው
ከላይ ያለው ነው የሚያዘው ትዛዝ ነው የሚፈጽመው እሱ ከራሱ እንትን ተነሳስቶ ሄዶ የሚያረገው ነገር አይደለም እና ይሄንን ግንዛቤ ለመውሰድ ባለ መፈለግ ባብሉ ጊዜ የበዛብኝ ጉዳይ መናገር እንፈልግም ነው ምሉት
አሁንም
አዎ በከፍተኛ ደረጃ የተነገራቸው ይሄ ነው መናገር እንፈልግም በሌላ በኩል ሲጠየቅ ደግሞ አይ የበዛብኝ ጉዳይ የኤርትራ ህዝብ ጠቅላላ ጉዳይ ነው እንጂ የኛ ብቻ አይደለም የምሉት ነገር አላቸው ስለዚህ ምንም አዲስ ነገር የለም የምልህ ለዚህ
ነው በህይወት ይኖሩ ይሆን
እሱንም አለይተው ነገርናል እንዴ በህይወት ማለት የተያዘው
ገባኝ ነው
አስመራ ላይ ፓራት ሲያርጉ እኮ ነው የታየው ኦኬ እና እስረኛ ሆኖ ከነሱ እነዚህ ሚኒስትሮች ያኔ ምንስማኖ ፕሬዝዳንቱ ሚኒስትሮቻቸውን አላሰሩ ከነሱ ጋር አብሮ አለ ምን መረጃ ነበር ሲደርሰን የነበረው ተጋግሞ በተርጋጋሚ እና በዛብህን በመለከት ኢትዮጵያ የዓለም ቀይ መስቀል ፕሬዝዳንት ራሱ ሄደው አንዱ አደረ አብለናቸው ለመጠየቅ ሲመክሩ ተቆጥተው ከቢሮ አስወጣቸው ነው ይባለው እሱም ጉዳይ አታንሱብን መናገርን ፈልግም ብሎ ነው ይባለውና እንዲህ አይነት ምሬት ያለበት ነገር ስለሆነ በዘመናዊ በሰለጠነ መንግስታዊ አሰራር መቼም በህይወቱ የተያዘ ሰው እንደው የተፈጠረው ሞቱም ከሆነ በሌላም በኩል ነው ያለ ምልክቶቹ ቅሬቱ መቀረብ አለበት እና ይሄንን ማረግ ያለመቻል ማለት ስምለ ዘመናዊ
እንደዚህ አይነት መንግስታት የኢትዮጵያን ህዝብ ቁስል እንዳይደርቅ ከመያደርጉት ነገሮች አንዱ የኮሎኔል በዛብህ ባለው በኤርትራና በኢትዮጵያ ባለው ግንኙነት እንደዚህ አይነቱ እንደ ኮሎኔል በዛብህ ያሉ ጀግኖች ምን አይነት ሁኔታ ላይ እንዳሉ እንኳን ማወቅ አለመቻሉ ለኢትዮጵያ ህዝብ ቁስሉን እንዲደርቅ ያደርገው ከባድ መራራ ሀዘን ነው የናንተ የቤተሰቦች ብቻ ሳይሆን ተቀላል ኢትዮጵያ ህዝብ ሀዘን ነው ተስፋ እናረጋለን የሰው ልጅ ተስፋ ይቆርጥም ተስፋ የመጨረሻ አብሮ የሚቆይ ነውና ተስፋ እናረጋለን ኮሎኔል በዛብህን በህይወትም ሆነ በሌላ እናገኛቸዋለን ብለን ፕሮፌሰር ውይይታችንን እንቀጥላለን አሁን የዜናው ሰዓት ደርሷል ከዜና በኋላ ከርሶ ጋር ውይይት እየከተልን እንግዶቹን ደግሞ እናስገባለን ከርሶ ጋር ስለ ኢትዮጵያ ምንድነው የሚታየው ወደፊት ምን ራይ ይታየዋል በአሁኑስ ጊዜ ያለው ሁኔታ ምን ይመስልዎታል እኛም ምን ሰማውና ምናየው አንዳንዴም በተንቀሳቃሽ ፊልሞች ያስተነግጡናልና እነሱንም ይነግሩናል
ደስለኛል
በጣም እናመሰግናለን ከኛ ጋር ይቆዩ ዜናውን አቀራረብ እናሰማ
እንደምን አረፈዳችሁ አድማጮች? ከረፈዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። አቶ ገዱ አንዳርጋቸውና አቶ ለማ መገርሳ የውጭ ጉዳይና የአገር መከላከያ ሚኒስትሮች ሆነው ተሾሙ። የመከላከያ ሚኒስትር የነበሩት ኢንጂነር አይሻ መሐመድ ደግሞ የከተማ ልማትና ኮንስትራክሽን ሚኒስትር ሆነዋል። የበንዲ እንዳለ አቶ ሽመልስ አብዲሳ የኦሮሚያ ክልል ምክትል ርዕሰ መስተዳድር ሆነው በአቶ ለማ መገርሳ ምትክ ክልሉን እንዲመሩ ተሾመዋል። የህዝብ ተወካዮች ምክር ቤት በፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የቀረበለትን የሚኒስትሮች ሹመት አጽድቋል። አቶ ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር፣ አቶ ለማ መገርሳ ደግሞ መከላከያ ሚኒስትር ሆነው ተሾመዋል። የመከላከያ ሚኒስትር የነበሩት ኢንጂነር አይሻ መሐመድ ደግሞ የከተማ ልማትና ኮንስትራክሽን ሚኒስትር ሆነዋል። በእጩዎቹ ሹመት ዙሪያም የምክር ቤቱ አባላት የተለያዩ ጥያቄዎችና አስተያየቶችን አቅርበው ነበር። የምክር ቤቱ አባላት ሚኒስትሮቹ ሲቀየሩ ምክንያት አብሮ ለምን አይገለጽም? አቶ ለማ መገርሳና አቶ ገዱ አንዳርጋቸው የክልል ርዕሰ መስተዳድሮች ነበሩ፣ ከክልል ለምን ተነስተው ወደዚህ መጡ የሚሉ ጥያቄዎች ተነስተዋል። የመንግስት ረዳት ተጠሪ ሚኒስትር አቶ ጫል አለም የሰጡት ምላሽ በሚኒስትሮቹ ሹመት ላይ ከዚህ ቀደም ከነበረው የተቀነሰ እንደሌለ ነው የገለጹት። የውጭ ጉዳይ ሚኒስትር የነበሩት ዶክተር ወርቅነህ ለሌላ ስራ በመልቀቃቸው በምትካቸው መሾማቸውን በማስታወቅ የመከላከያ ሚኒስትር የነበሩት ኢንጂነር አይሻን በሙያቸው እንዲመደቡ ተደርጎ በምትካቸው አቶ ለማ መመደባቸውን ገልጸዋል። ሁለቱ እጩዎች ከክልል ርዕሰ መስተዳድርነት የተነሱትም በክልል ላይ ችግር ስላለባቸው ሳይሆን በአሁኑ ወቅት አገሪቱ ላለችበት ለውጥ ትልቁን ድርሻ የሚይዙ በመሆናቸውና የፌዴራል መንግስቱን የበለጠ ለማጠናከር ታስቦ እንደሆነ አስታውቀዋል። ምክር ቤቱ በቀረበለት የሚኒስትሮች ሹመት ላይ ከተወያየን በኋላ በአንድ ተቃውሞና በአምስት ድምፅ ታቅቦ በአብላጫ ድምፅ አጽድቆታል። ይህ በእንዲህ እንዳለ ቀፌ ኦሮሚያ በአካሄደው አራተኛ አስቸኳይ ስብሰባ አቶ ሽመልስ አብዲሳ የክልሉ ምክትል ርዕሰ መስተዳድር ሆነው በአቶ ለማ መገርሳ ምትክ ተሹመዋል። አቶ ሽመልስ የኦሮሚያ ምክትል ርዕሰ መስተዳድር ሆነው እስኪሾሙ ድረስ የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ በመሆን ሲያገለግሉ ቆይተዋል። የኦሮሚያና የአማራ ክልል የህዝብ ለህዝብ መድረክ ዛሬ ይጀመራል። መድረኩ የህዝብ ለህዝብ ትስስርን ለማጠናከርና ሁለቱን ህዝቦች ለማራራቅ ሲረጩ የነበሩ የተዛቡ ትርክቶችን ለማረቅ ምቹ መንገድ እንደሚሆን ታምኖበታል። የኦሮሚያና የአማራ ክልል የህዝብ ለህዝብ መድረክ ከዛሬ ረፋድ እንደሚጀምር ተነግሯል። ተሳታፊዎች ትናንት አምቦ ከተማ ገብተዋል። በከተማ ነዋሪዎችና በክልሉ የመንግስት የስራ ኃላፊዎችም አቀባበል ተደርጎላቸዋል። በርዕሰ መስተዳድር ዶክተር አምባቸው መኮንን የተመራው የአማራ ክልል ልዑክ ከፍተኛ የመንግስት ስራ ኃላፊዎችን፣ ምሁራንና የህዝብ ወኪሎችን ያካተተ እንደሆነ ተነግሯል። በትስስር መድረኩ የሁለቱ ክልልና የፌዴራል ከፍተኛ አመራሮች፣ ምሁራንና ከሁለቱ ክልሎች የተወከሉ ተሳታፊዎች ተገኝተዋል። መድረኩ የህዝብ ለህዝብ ትስስርን ለማጠናከርና ሁለቱን ህዝቦች ለማራራቅ ሲሰራጩ የነበሩ የተዛቡ ትርክቶችን ለማድረቅ ምቹ መንገድ እንደሚሆን ታምኖበታል። ጠንካራ ትስስር ለመፍጠርም እንደሚያስችልም ተነግሯል። 860 ሺህ የአዲስ አበባ ነዋሪዎችን ተጠቃሚ የሚያደርግ የውሃ ልማት ፕሮጀክት የግንባታ ስምምነት መፈረሙ ተገለጸ። 680 ሺህ የአዲስ አበባ ነዋሪዎችን ተጠቃሚ የሚያደርገው የለገዳዲ ቁጥር 2 የውሃ ልማት ፕሮጀክት የግንባታ ስምምነት ተፈረመ። ፕሮጀክቱ የአዲስ አበባ ከተማ የውሃ ሽፋን ካለበት 50 በመቶ ወደ 66 በመቶ ከፍ ያደርጋል ተብሏል። በአንድ ዓመት ተኩል ጊዜ ውስጥ እንደሚጠናቀቅ የተገለጸው የለገዳዲ ምዕራፍ 2 የመጠጥ ውሃ ፕሮጀክት 2 ቢሊዮን ብር ይፈጃል ተብሏል። በስምምነቱ መሰረት የቻይናው ተቋራጭ ሲጂሲኦሲ እና ሀገር በቀል ተቋራጭ የሆነው አሰር ኮንስትራክሽን በጋራ በመሆን ግንባታውን ያከናውናሉ። በቀን 86000 ሜትር ኪዩብ ውሃ ማስገኘት የሚያስችሉ 20 ጥልቅ ጉድጓዶችን ቁፋሮን የሚያካትተው ይህ ፕሮጀክት ሲጠናቀቅ ቁፋሮ የሚከናወንባቸው የኦሮሚያና አካባቢዎችም ተጠቃሚ የሚያደርግ የሚሆን ተብሏል። ይሁንና ይህንን ፕሮግራም ተከትሎ አንዳንድ አክቲቪስቶች ይሄ ቁጥር 2 ማስተር ፕላን ነው በማለት ከፍተኛ ተቃውሞ እያሰሙበትም ይገኛሉ። ኢትዮጵያ በሚዲያ ነጻነት 40 ደረጃዎችን ማሻሻሏን ድንበር የለሽ የጋዜጠኞች ቡድን አስታውቋል። ዓለም አቀፉ ድንበር የለሽ የጋዜጠኞች ቡድን በኢትዮጵያ ያለው የሚዲያ ነጻነት ከባለፈው ዓመት ጋር ሲነጻጸር 40 ደረጃዎችን ማሻሻሉን ገልጿል። መቀመጫውን ፈረንሳይ ያደረገው ዓለም አቀፉ ድንበር የለሽ የጋዜጠኞች ቡድን ሰሞኑን ይፋ ባደረገው መረጃ የሚዲያ ነጻነት መለኪያ የደረጃ ሰንጠረዥ ይፋ አድርጓል። በዚህ መሰረት ኢትዮጵያ ከ180 ሀገሮች መካከል ባለፈው ዓመት ከነበረችበት 150ኛ ደረጃ ላይ 40 ደረጃዎችን በማሻሻል 110ኛ መሆኗን አስታውቋል። ኢትዮጵያ ደረጃውን ያሻሻለችው በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በሀገሪቱ በተከሰተው የለውጥ ሂደት በሀገሪቱ የመገናኛ ብዙሃን ላይ ከፍተኛ የሆነ የሚዲያ ነጻነት በመስተዋሉ ነው ተብሏል። የአዲስ አበባ ከተማ አስተዳደር የአድዋ ድልን የሚዘክር ማዕከል ሊገነባ መሆኑን አስታውቋል። የከተማ አስተዳደሩ ያደዋ ድልና አጠቃላይ ጦርነቱን እናት የሚገልጽ ማዕከሉን በቅርቡ ከሚድሮክ ተመለሽ በተደረገና የሀገራችን ከተሞች ርቀት መነሻ ቦታ ወይም 0 ኪሎ ሜትር በሆነው በጥንታዊው መጣሪያ ሲኒማ አድዋ በመባል በሚታወቀው ቦታ ላይ ለመገንባት የምክረ ሐሳብ አዘጋጅቷል። በምክረ ሐሳቡ ላይ ታሪክ ምሁራን፣ የኪነ ሕንጻ ባለሙያዎችና የተለያዩ ህብረተሰብ ክፍሎች በመነሻ ሐሳቡ ላይ አስተያየታቸውን እየሰጡ ነው። ይህ ሊገነባ የታሰበው ማዕከል ከሚኖረው ማህበራዊ ባህላዊ ፋይዳ በተጨማሪ በውስጡ በጊዜው የነበሩ አልባሳት፣ ጥቅም ላይ የዋሉ የጦር መሳሪያዎች፣ ከቀስቀሳው ጀምሮ እስከ ጦር አውዶ የተዘገቡ ማናቸውም ጉዳዮች የሚሰናዱበትና ለእይታ የሚበቁበት ስፍራ ይሆናል ተብሏል። በመጨረሻም አቶ በረከት ስምኦንና አቶ ታደሰ ካሳ ላይ ክስ ተመስርቷል። የአማራ ክልል ጸረ ሙስና አቃቤ ሕግ በአቶ በረከት ስምኦንና አቶ ታደሰ ካሳ ላይ ክስ መስርቷል። የአማራ ክልል ጠቅላይ ፍርድ ቤት ሰሞኑን በጥረት ኮርፖሬት ላይ ከፍተኛ የሀብት ብክነት በማስከተል የተጠረጠሩትን አቶ በረከት ስምኦንና አቶ ታደሰ ካሳን ጉዳይ ተመልክቷል። የሁለቱም ተጠርጣሪዎች ክስ በአንድ ላይ ለማዳመጥ የተሰየመው ችሎት ተከሳሾቹ የተከሰሱበት ዝርዝር ጉዳይ ሰሞኑ ለተከሳሾቹ በጽሁፍ መድረሱን ገልጿል። ተከሳሾቹ በበኩላቸው የክስ መዝገቡ ወዲያው እንዳልደረሳቸው በመግለጽ ገጹ ደግሞ 1009 መሆኑን በመግለጽ በአግባቡ አንብበውና ተገንዝበው የእምነት ክህደት ቃላቸው እንዲሰጡ ተጨማሪ ጊዜ እንዲፈቀድላቸው ጠይቀዋል። በተጨማሪም ተከሳሾቹ ጠበቃ ማቅረብ ባለመቻላቸው በውጭ ጠበቃ አቁመው በፕላዝማ እንዲከታተሉ የሚደረጉበት ሁኔታ እንዲፈጠርላቸው ጠይቀዋል። የሳምንቱ አበይት ዜናዎች ተጠናቀዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
የመጽሐፍ ምረቃ ርዕስ የስዊድንኛ ስዋሱ በአማርኛ ለጀማሪዎች ስዌንስክ ግራማቲክ ፖ አምሃሪስካ ፎኒ ባሪያረ ቀን ሜይ 5 2019 ሰዓት በፈረንጆች አቆጣጠር 13 ሰዓት ቦታ ቮርበሪ በሚገኘው የኢትዮጵያ ኦርቶዶክስ ተዋህዶ ቅድስት ማርያም ቤተክርስቲያን የመስተንግዶ አዳራሽ አድራሻ ቮርሆልምስ ባካና 106 ቱንልባና ቮርበሪ። መጽሐፍ የስዊድንኛን ቋንቋ በመማር ላይ ያሉ አዲስ ወጣቶችንም ሆነ ጎልማሶች ለማገዝ የተሰናዳ ነው። የአማርኛን ስዋሱ ከስዊድንኛ ጋር በማነጻጸር ጀማሪዎቹ በቀላሉ እንዲረዱት ሆኖ ቀርቧል። ለተጨማሪ መረጃ ደራሲውን በ073 70 3978 ማግኔት ይቻላል ይላል ማስተዋወቂያው።
ሄሎ፣ ጤና ይስጥልኝ።
ስለኛ አቶ ሰለሞን ሐለፎም ያሁን ማስተዋቂያው የአንተ መጽሐፍ መሰለኝ እስቲ አጠራ አድርገህ መጽሐፉ ምን እንደሆነና እንዴት እንደተነሳ ይሄን ለማድረግ ሐሳቡ ከምን እንደመነጨበት ነግረን።
እሺ በጣም አመሰግናለሁ። እንደሚታወቀው አዲስ መጥ ወጣቶች በተለይ እዚህ መስተንግሮ ክፍል ላይ የሚቀመጡ ለበለበኛው ክፍል ከመግባታቸው በፊት ችግር አለባቸው። ለነባሩ ጎልማሶችም እንደዚሁ ኤስፊ ላይ 7 8 አመት እየተቀመጡ እንደዚሁ ቋንቋውን ለመረዳት ትንሽ መሰናክል እንዳላቸው ሁላችንም እናውቃለን። እኔ ደግሞ የቋንቋ ባለሙያ በመሆኔ አገር ቤትም ያለው መጽሐፎች አዘጋጅቻለሁኝ። እነሱን ለማገዝ የበኩሌን አስተዋጽኦ ለማድረግ ነው። ምክንያቱም አሁን ለምሳሌ አንድ ጫካ ውስጥ ያለ ሰው መሄጃውን የጠፋውን ሰው ማለት ነው መንገድ መርቼ ማድረስ ሳይሆን ማመላከት ነው። አሃ ለካ ይሄም አለ እንዲህ ማለት እንዲህ ነው እንዲሉ አማርኛውን ከስዊድንኛ ጋር በማነጻጸር በቀላል አቀራረብ ያሰነዳሁት በተቻለ መጠን እንግዲህ ወደ ግብ የሚያደርሳቸው መጽሐፍ ነው። ለጀማሪዎች የተዘጋጀ ስዊድንኛ ቋንቋ ትምህርት ችግር ያለባቸውን ወገኖቻችንን ለማገዝ የተዘጋጀ ነው።
ምንድነው ሰዋሰው ያልከው?
ሰዋሰው የቋንቋን ሳይንስ የቋንቋን አገባብ የሚያጠና ነው። የቋንቋን ድምጾች ቃላትን አረፍተ ነገርና ሀረግን የሚያጠና በመሆኑ የተለቀሙ እንግዲህ ሰዋሰው እጅግ በጣም ዘርፈ ብዙ ነው። ሁሉንም ነገር ማካተት ያስቸግራል። በተቻለ መጠን መሰረታዊ የሆኑ በንግግርም ሆነ በጽሑፍ ረገድ ያሉትን ችግሮች ሊቀርፉ ይችላሉ ብዬ የመረጥኳቸውን ነገሮች ያካተትኩበት ነው። ሰዋሰው የቋንቋ ሳይንስ ነው። አገባብን መዋቅርን የሚያጠና ነው።
መቼ ነው ቦታውን መቼ እንደሆነ ብትነግረንና መጽሐፉን እንዴት ያገኙ እንደሚችሉት አጠራ አጠራ አድርገን።
በጣም ጥሩ እጅግ አመሰግናለሁ። አሁን የፋሲካ ማግስት ማስተዋቂያም ላይ እንደቀረበው ሜይ 5 ቀን የሚመረቀው እዚህ ቦርበሪ ይመረቃል። ዋናው በዛን ጊዜ ያው መጽሐፉን በአካል የተገኙ ሰዎች ያገኛሉ። ከዛ ውጪ ደግሞ በቡልካን ሚዲያ ላይ ሌሮ ሚዲያ ፑንቴሲ እንደዚህ የመሳሰሉ ዌብሳይቶች አሉ ኦንላይን የሚሸጥበት። ቀደም ስልክ ቁጥሩንም ተናግራል። እኔንም ኮንታክት ቢያደርጉኝ ማንኛውንም ኢንፎርሜሽን መረጃ ልሰጣቸው እችላለሁኝ። ስልክ ቁጥሬ 073703979782 ነው። ቀለል የሚለው ይሄ ነው። እኔን ኮንታክት ቢያደርጉኝ አስፈላጊውን መረጃ ለመስጠት እችላለሁ።
እጅግ በጣም እናመሰግናለን አቶ ሰለሞን፣ መልካም እድል እንመኝልሃለን።
አመሰግናለሁ። እኔም እግዚአብሔር ያክብርልኝ።
አድማጮቻችን ቃል በገባንላችሁ መሰረት አሁን እንግዲህ የውይይት ፕሮግራማችን ነው። ከዚህ በመቀጠል እዚህ ስቱዲዮ ከኛ ጋራ ፕሮፌሰር በየነ ጴጥሮስ አሉ። በውይይታችን ይካፈላሉ ቃል በገቡልን መሰረት። ከተለያዩ ሀገሮች እንግዶች ባየር ላይ ይገኛሉ። ከጀርመን፣ ከኖርዌይና ከሊባኖስ። እንግዲህ ጠና ስትልኝ ውድ እንግዶቻችን እስቲ እያንዳንዳችሁ ስማችሁንና ከየት ሀገር እንደሆነ የውይይቱን አርስት ደግሞ ያው መግቢያ ላይ ተናግሬዋለሁ በምን አይነት አርስት ላይ እንደምንወያይም ፍላጎት እንዳላችሁ እንድትገልጹልን ይሁን። መጀመሪያ ኖርዌይ ልጀምር። ከኖርዌይ
አመሰግናለሁ መሐመድ። ኢትዮጵያ ድምጽ በስዊድን እኔ ጉዱካሳ ለኢትዮጵያ ነኝ። በዚህ በማህበራዊ ድረገጽ መጠሪያ አስማማው ነኝ። ከኖርዌይ እንትን ብዬ ስመጣ እዚህ በማህበራዊ ድረገጽ የተጀመረውን የጎሳ ፖለቲካ በህግ ይታገድ የሚል ዘመቻ ለህዝብ ለማስተዋወቅ እና በአንተም ሬዲዮ ድምፅ የኢትዮጵያ ድምፅ ሬዲዮ ድምፅ እንዲሆነን ብለን ነው እና የጎሳ ፖለቲካ መታገድ አለበት ይህን ለውጥ ወደ ተሻለ ደረጃ ለማሸጋገር በሚል በዚህ ሀሳብ ላይ ነው ልንወያይ የመጣ ነው። አመሰግናለሁ።
ሊባኖን ሀሎ። ከሊባኖን
አቦይት ሳሮናይት ሀዙሽ ይባላለሁኝ። የሁላችንም ሀሳብ ያሳነሳሳይ ነው። አገራችን ለመታደግ የጎሳ ፖለቲካ በህግ ይታገድልን የሚለውን ርዕስ ለመወያየት ነው የመጣ ነው።
እኔም ቤት ከሊባኖስ
ሳሮን ሀጎስ።
ማን ልበል? ከሊባኖስ
ሳሮን ሀጎስ።
ሰማም ጥሩ። አሁን ከጀርመን
ስሜ ክንዱ ዳኝ ይባላል። ምኖራው ፍራንክፈርት ጀርመን ነው። ኢትዮጵያ ውስጥ አሳሳቢ የሆነ የዘረኝነት ነገር እየተከታተለ ስለሆነ በዛ ጉዳይ ላይ ዘረኝነት ወይም የጎሳ ፖለቲካ በህግ ይታገድልን በሚለው ጉዳይ ላይ ለመወያየት ነው የመጣሁት። በቅድሚያ ግን ይህንን እድል ስለሰጣችሁን የስዊድን ሬዲዮን እጅግ በጣም እናመሰግናለን።
ምድሩ አቶ ጉዱ ካሳ አርመ ሀዋል ወንድሜ እንጂ ቅር ብሎይ ነበር ባንተ ሬዲዮ ስትል። ይሄ የኢትዮጵያ ድምጽ ሬዲዮ ነው፣ ግን ወዲያው አርመ ሀዋል እናመሰግናለን። ለሶስታችሁ እንግዶቼ ማሳወቅ የምፈልገው ከዚህ በፊትም ለዚህ ለአድማጮች በቀጥታ ተናግረዋለሁ። ክቡር ዶክተር ፕሮፌሰር በየነ ጴጥሮስ ከኛ ጋር ይገኛሉ። ለሳቸው የምናቀርብላቸው ጥያቄዎች አሉ። በመሐከሉም የእናንተን ውይይት እያዳመጡ በሚመስላቸውን ሐሳባቸውን እንዲሰጡ ተነጋግረን መልካም ፈቃዳቸው ነውና ከኛ ጋር ይገኛሉ። እስቲ በእናንተ ልጀምር። እያንዳንዳችሁ ይሄንን የጎሳ ፖለቲካ በህግ ይከልከልልን የምትሉትን ምንድነው አላማው? ምንድን ነው እሱ? ፌዴሬሽን ውስጥ ታዲያ በምን ይቁም? ፌዴሬሽንም ሊከለከል ነው ማለት ነው? በምን አይነት ሁኔታ ነው ፌዴሬሽን ካልተከለከለ? እንዴት አድርጎ ነው ታዲያ ይሄንን በጎሳ መደራጀት ይከልከልልን በህግ የምትሉት? ጥያቄ አለኝ። ትቀጥላለህ ወይንም አጣልላችሁ? አዎ፣
የኔ ጥያቄ ምንድነው የሰዎች የመደራጀትን መብት ዲሞክራሲያዊ መብት አይቃረንም ወይ? በየትኛው መልኩ ሰዎች መደራጀት ይችላሉና አትደራጁ ብሎ መከልከል ራሱ ዲሞክራቲክ ያልሆነ አካሄድ አይሆንም ወይና ለዚህ የሚሆን ምላሽ ለምን አትደራጁ መብታችንን ለምን ተነካላችሁ የሚሉ ሰዎች ለሚሉ ሰዎች እናንተ ምላሽ ምንድነው? መብታቸው መከልከል ተገቢ ነው ወይ?
እንግዲህ በየተራ ስማችሁን እየተናገራችሁ ወይንም ሀገሩን እየተናገራችሁ ቀጥሉ።
አመሰግናለሁ። እኔ ልቀጥል ቅርብ ስለሆንኩኝ በዚህ ላይ አሁን በመጨረሻ የተናገረው ወንድሜ የመደራጀትን መብት ፈጽሞ አይከለክልም። ለምሳሌ በሃይማኖት ዙሪያ እንደ ፖለቲካ ድርጅት ሆኖ መደራጀት አይቻልም፣ ምክንያቱም አግላይ ስለሆነ። ይሄም በዘር መደራጀት በአንተ ወይም ሌላው ሰው በዘር ሲደራጅ ሌላውን ያገላል። ለምሳሌ አማራ አካባቢ ብዙ ሌሎች ዘውጎች ይኖራሉ፣ ኦሮሚያም እንደዚሁ ሌሎች ዘውጎች የሚኖሩበት ብሔር ብሔረሰቦች የምንለው በአሁኑ ሰዓት በብዛት ይኖራሉ። ግን የኦሮሞ ድርጅት ሲባል እነዚያን አያቅፍም፣ ያገላል። ይሄ ደግሞ መነሻው እዚህ ላይ አቆመም እዚህ ላይ ማቆምበት ምክንያት ተከታዩ ወደ ጥንፈኝነት የሚያመራና ሌላውን የሚያገል ሌላውን በማውገዝ በሌላው ዙሪያ ጥላቻ በመስበክ ነው። የድርጅቱን ስም ሐሳብ ሳይሆን የማደረጃው ዋናው እንትን በሌሎች በታሪክ ወይም በአሁኑ ሰዓት የተደረጉ ጥላቻዎችን በመስበክ ነው። የድርጅት መስፈርታቸው እንዳየ ነው። በዚህ በ27 አመት ውስጥ የተመለከትነው ያየነው የህዋት ኢህአዲግ መር በነበረው ሰዓት በቀድሞውና አሁን ደግሞ ነፃነት ሲመጣ እየባሰበት የመጣው በቀላሉ ማደራጀት የሚቻለው በዚህ ባንድ አካባቢ በመንደራችን አካባቢ ያለውን ህዝብ በሌላው ላይ በጥላቻ ወይም በሌላ መልኩ በማነሳሳት ስለሆነ ይሄ ደግሞ ለኢትዮጵያ እንደ ኢትዮጵያ እንደ አንድ ግለሰብ በነፃነት ለመኖር እጅግ ፈተና የሆነ ያየናቸው ነው። ተግባራዊ ከሆኑ ጥቃቶች ተነስተን ነው ይሄንን ዘመቻ የከፈትነው። ስለዚህ በህግ መታገድ አለበት ስንል መደራጀት አይከለክልም። በማንኛውም ሐሳብ በኢትዮጵያ ምድር ላይ የተለያዩ ሐሳቦች አሉ። በዛ ማደራጀት ይቻላል። እንደ ሀገርም አብሮ ሊያኖረን የሚችለው ሐሳብ እንጂ ዘር አይደለም። በዚህ ምክንያት ነው በዋናነት የተነሳ ነው። ለሌሎች እድል ልስጥ። አመሰግናለሁ።
ጀርመን በዚህ አጠር ያለ ሐሳብ ካላችሁ።
ኦኬ ጥሩ። ያው ጉዱካት አገልጾታል፣ ግን በተጨማሪ ምንድን ነው ማንነት መገለጫው በጣም በርካታና ብዙ እና ወንድሜ እንደጠቀሰው በሃይማኖት መደራጀት እንደተከለከለ ሁሉ በዘር መደራጀት ወይም በጎሳ ወይም በብሔር መደራጀት መከልከል አለበት። ምክንያቱም እሱ በራሱ የሌሎችን በተለይ ኢትዮጵያ ውስጥ በተጨባጭ አይተነው የሌሎችን መብት የሚገፍ ነው፣ የሌሎችን የሚጨቁን አይነት ነው፣ ሌሎችን የሚያገል አይነት ነው። ስለዚህ ይሄ ነገር ከአገር አይበልጥም እኮ። መጀመሪያ እኮ አገር መኖራል። ይሄ ነገር አገር ያፈርሳል። ከዚህ ተሞክሮ ወስደው ሌሎች የጎረቤት ሀገሮች በህግ አግደውታል። እነ ኬንያ በህግ አግደውታል። እነ ሩዋንዳ በህግ አግደውታል። በዘር ወይም በጎሳ በብሔር መደራጀት እንት ነው። ምክንያቱም አንደኛ ለፖለቲካ ነው ጉዳዩ። እድር እቁ ምናምን ቢሆን ችግር የለም ነበር። ፖለቲካ ሲሆን ፖለቲካ አገራችንን ጠቅላላ ነው፣ ህዝብን የምታስተዳድርበት አንድ ሲስተም ነው። ስለዚህ ይሄንን ሲስተም ለተወሰኑት ብቻ ስትል ሌሎቹን ታገላለ። አማራ ክልል ተብሎ የሚጠራው ውስጥ እዛ ክልል ውስጥ ሌሎች ማህበረሰቦች አሉ፣ እነ ቅማንት እና አገው ምናምን አሉ። እና አንተ አማራ ነኝ ስትል እነሱን ታገላቸዋል። ትግራይ ክልል ውስጥ የትግራይ ድርጅት ህዋት ብለህ ስትል ሌሎቹን ታገላቸዋል። ከዛ አንጻር ተረስተን ነው። ቀደም ብሎ ደግሞ የጠየቀው ፌዴሬሽኑ ያፈርሰዋል ምናምን የሚለው የእኛ አላማ እኛ ስንነሳ በራሱ ምንድን ነው ይሄንን ነገር ህዝቡ አንደኛ ህዝቡ ጋር ለማውረድ ህዝቡ ይሄንን ዘረኝነት ራሱ በዚህ በዘር መደራጀት ራሱ በጣም በአንድ ጊዜ የሚረጭ መርዝ አይነት ነገር ነው። በብዙ ሰዎች ልቦና ውስጥ በአንድ የሚገባ ነው እና የሚሰራጭ ነገር ስለሆነ ወደ ታች እየወረደ ነው። ስለዚህ ይሄ ነገር እንደማይጠቅም ይህንን ደግሞ የሚያቀጣጥም በዘር የተደራጁ ኃይሎች በብሔር የተደራጁ ኃይሎች ስለሆኑ ይሄ ነገር በተወሰነ ደረጃ በህግ እንዲታገድ ምሁራኖች፣ ፖለቲካ ድርጅቶች ጉዳዩን እንዲወስዱት እንጂ እኛ በራሳችን እዛ ጋር ህግ መቀየር እንችል አይደለም። መንግስትም ትኩረት እንዲሰጥበት ነው እና ደግሞ ይሄ የመጀመሪያው ስቴፕ ነው። የመጀመሪያው ስቴፕ በዘር መደራጀት በጎሳ መደራጀት ይከልከልልን ነው። ሌላው ደግሞ እየቀጠለ ይሄዳል። ይሄ አሁን እኛ የመጀመሪያው ስቴፕ ጥያቄያችን ነው። አመሰግናለሁ።
ሊባኖን በዚህ ላይ የምትሰጪው አስተሳሰብ አጠር ያለ አስተሳሰብ ካለ ከዛ ወደ ፕሮፌሰር ዘወርልና እሳቸው በዚህ ላይ ምን እንደሚሉ እንጠይቃቸዋለን።
አለሁ ይሰማል? ሳሮን ነኝ። ወንድሞቼ በሚገባ ገልጸውታል። ይህ ጎሳ መሰረት ያደረገ ፖለቲከኞች ወይንም ጽንፈኞች በህግ ይታገዱልን ስንል ይህ ሚዛናዊ በሆነ መንገድ አንድ ሀሳብን ብቻ ነው በጭፍን ይዘው እየደገፉ ያሉት። ስለዚህ እነዚህ ወገኖቻችን የኛ የሚለውን አብሮነት እያጠፉ የኔ ወደሚለው የግል ማንነት ውስጥ እየገቡ ነው ያለው። ይህ ደግሞ እንደ ሀገር ያስፈራናል። ቅድም እንደተገለጸው በሃይማኖት ወይንም ደግሞ ባህልና ወገን በማስተዋወቅ በኩል መደራጀቱ ችግር የለውም። ነገር ግን የማይወክሉትን ማህበረሰብ ክፍል ሌላውን ህዝብ እንደ አግላይ ነው የሚያዩት። ስለዚህ ይሄ እንደ ሀገር ተጽዕኖ ይፈጥራል። አሁን ኢትዮጵያን ለማዳን ካለንበት ችግር አንጻር አንድና አንድ ኢትዮጵያ ውስጥ ሊወሰድ የሚገባው እርምጃ የጉሳን ፖለቲካን በህግ ማገድ ነው ያተረፍነው ነገር ስለሌለ ይሄ ከ40 አመት በፊት ሲታሽ የመጣ ነገር ስለሆነ አሁን አገራችንን ሊያፈርሳት ዳር ላይ ስለቆመ ችግሮቹ ምን ተነስተናቸው ብዙ ነው ግን ካለን ሰዓት አንጻር የኔ የሚል ማንነት ውስጥ ከቶ ጥላቻንና መገፋፋትን የሚያመጣ ስለሆነ ከዛ አንጻር ነው አመሰግናለሁ ብዙ ስለተገለጸ ነው
ፕሮፌሰር አጠራርገው እርሱ እንግዲህ አንደኛው እንደውም ሲናገር የተማሩት መሪዎቻችን ፕሮፌሰሮቻችን አዋቂዎቻችን ይሄንን እንዲያብላሉት ነው የምንፈልገውኛ ለነሱን ሳይሆን ነገሩን እነሱም ይሄን ነገር እንዲመለከቱት ነው የምንፈልገው ይላሉ። እንዴት ያውታል በህግ መከልከልን ኦፍ ኮርስ አሁን እንደተገለጸው ኬንያ ሩዋንዳ ወዘተ ተከልክሏል ችግሩን ከተጨባጭ ሁኔታ አይተውት እንዴት ያውታል እርሱ
እንግዲህ ከመነሻው ይሄ አካባቢ ወይም አንድ ቋንቋና ባህልን ማዕከል ያደረገ እንቅስቃሴዎች እንዴትና ለምን ተነሱ ወይም ኢህአዴግ ያኔ ኢህአዴግ ስልጣን መያዝ እንዴት ጃነት እድል ሰጣ የምለውን ትንሽ ቀረብ ብሎ ማየት ያስፈልጋል። መነሻው ኢትዮጵያ እንግዲህ በብዛሃነት የምትገለጽ ሀገር ናት። ይሄ ተፈጥሮ ነው ያስቀመጠን እንጂ እያንዳንዳችን መርጠን እዚያም እዚህም የተወለድንበት ወይም በዚያም አካባቢ የሰፈርንበት ጉዳይ አይደለም። ስለዚህ ይህንን ተጨባጭ እውነታ ከመገንዘብ ተነስተን ነው ይህንን በአግባቡ ምንድን ነው ክፋትም አለው ጠቀሜታ አለው የሚለውን በነጻ ልቦና አይተን መመርመር ያለብን እና እኛ በ1983 ዓመተ ምህረት ደርግ ወድቆ ኢህአዴግ ስልጣን ሲይዝ ኢህአዴጎች ህወሓትን በትግራይነት ትግራይን ነጻ እናውጣለን በሚል ከኛ የተጀመሩት ትግል የኢትዮጵያን ማዕከል አዲስ አበባን ሊይዙ አበቃቸው። በዚያን ጊዜ ይዘው መጡት ያችን የትግራይን ማንነት ትግራይ መሆን ተጽኖ አርፎበት ነበር ከዚያ ለመላቀቅ የምለውን ሐሳብ ይዞ ነው ህዝባቸውን ያን ሁሉ ከፍተኛ መስዋዕትነት ከ60 ሺህ በላይ ዜጋ በትግሉ ምንድነው ተሰውተዋል የምለው ሁሉ ለማድረስ ይሄንን ነው ተጨቆኗል በታችነት ይታያል በቂ አልተጠቀመም ዝውነ ቀረው መሃል አገሩ ወይም ሸዋ ምንድነው አሳንሶ ነው የሚያዩ ታሪካዊ አጋጣሚዎች አሉ ነው የንግስናው ፉክክሩ ሙስታ አንዱ ሌላውን ሲያረገ ነበርበት ሁሉ የቅርብት ውስታ ነው ከኛ እንግዲህ አንድ ጄነሬሽን ሁለት ጄነሬሽን ወደፊት ቢሆን ነው እነዛን ሁሉ ያጣቀሱ የመጡበት ሁኔታ ወደ መላው አገሪቱ የዜና አነት እድል መስጠትና ህዝቡም ግንዛቤ የማግኘት ሁኔታ ተፈጠረ እና ከመነሻው ልታወቅ ነው እንደ ኢትዮጵያ ህዝብ አንዱ እንደሆነ ይሄ ማንነትን ማሳወቅ የሚባለው አለ አይደል በየነ ጴጥሮስ አድያ ነው ኦኬ ኢትዮጵያዊ ሆኖ አድያ ነው እገሌ ኦሮሞ ሆኖ ኢትዮጵያዊ ነው የሚባለው ነው ሁሉም እንዴው በስም ተጠርተነ በኢትዮጵያ ብዛህነት ውስጥ መታወቅ አለብን ማለት መነሳሳት ፈጠራ የሽግሩ ወቅት ያየ ነው እሱ ነው። ስለዚህ ከዚያ በፊት ስማቸው እንደው ጠለቅ ብሎ ታሪክን ምንም ባህልን የሚመራመር ሰው እንደሆነ እንጂ ተራው ሰው በስም ማቃቸው የማያውቃቸው ጠርቷቸው የማያውቅ በህርብር ሰዎች ሁሉ ተደራጀን ይያሉ እንታወቅ የምል እዚያ አይነት ምንድነው ባለው ኮክቴል ውስጥ ኢትዮጵያ ህዝቦች ብዛህነት ውስጥ
ገቡ ለዚህ ነበር ማለት ነው። እርሱ ለምሳሌ ብዙ ጊዜ የሚባለው ምንድነው በየነ ጴጥሮስ እንደውም የዴሌጌሽን መሪ ሆነው መተው እኔም አግኝቻታሉ እዚህ አለ የኢሃደግ ጊዜ ለዚህ ነበር ያንን የኢሃደግን መንግስት ይደግፉ የነበረው ወይም ደግሞ አብረው ይሰሩ የነበረው ለተወሰነ ጊዜ ህዝቡ ሌላውንም ከአዋቂዎች በስተቀር ተራው ህዝብ ማያቃቸውን ትናንሽ ብሔር ብሔረሰቦች ሁሉ እንዲታወቅ ኢትዮጵያ ኢትዮጵያዊ መሆኑና የዛ ብሔር ተወላጅ ግን ኢትዮጵያዊ መሆኑ ሊታወቅ ስለአደረገ ነበር የሚደግፉት የነበረው
ምክራቱ ይሄ ብቻ አይደለም ግን ያንዱ ይሄ ነው አንዱ ይሄ ነው እንግዲህ ምንድነው በነጻ ይሄ ዲሞክራሲያዊ መብት ነው ሊታወቅ ያለ እንደማንነት መታወቅ መቼም በወርቅም በገንዘብም በምንም የማይገዛ ያንዳንዱ ዜጋ መለያና ክብርም አርጎ የሚወስተው ነው ያንን አታንሳ በቃ በዚህ እንትን አትበል ማለት ነው ጸረ ዲሞክራሲያዊ ነው ስለዚህ ከዛ አንጻር ይሄም እነን አይደል አሁን የደረሰበት ክፋት ያለው መልክ አልነበረው ሰው ዝም ብሎ እንዲህ እንደሚባል የምለው እንቅስቃሴ አረገ ያ ደግሞ ለብዙዎቻችንም አስተማረ አናቅም ነበር ብዙ
ፕሮፌሰር ግን አሁን ለምን ይሄ መጣ አሁን
እሱ ወደዛ ለሄድ እኮ ነው ወደዛ ለሄድ ነው እና
የሰዓቶች ችግር ስላለ
ያ ወደዛ ለሄድ ነው እና ሌላው ነው ያደግ ሽግሩ መንግስት ያቋቁም እንድቀጥልበት ያደረገኝ ዋናው ምክንያት ያደግ አጀንዳ ይሄ ህዝብን እውቅና እንዲያገኝ ነጻነት ከመስጠት በላይ ወይም በተጨማሪ ኢትዮጵያን ወደ መድበለ ፓርቲ ዲሞክራሲያዊ ስርዓት እናሸጋግራለን ብሎ ለዓለምም ለኢትዮጵያ ህዝብ የገባው ቃል ነው እኔ በህደቱ እንድቆይ ያደረገኝ ያ ባይሆንማ ያደግን ጸባይ ገና አንድ ወር ሳይቆይ እኮ አወቅ ነው ሽግሩ መንግስቱ በተቋቋመ አንድ ወር ውስጥማ አይወቅ ከሱ ለየት ያለ አስተሳሰብ በነጻነት አማራጮቹን እነሱ እንዳለኛ እንድንጠው የሚያቀርቡትን ሁሉ ሂስ ማቅረብ ሲጀምር የመጀመሪያው እኮ በየነ አደገኛ ነው ተጠንቀቁት ነው
የተባለው
ይሄም የወጣው ከቶ ተምራት ላይ ነው የወቅቱ ጠቅላይ ሚኒስተር ከነበሩት በየነ አደገኛ ነው ተጠንቀቁት ነው የተባለው ያ ምንድነው እንደዚህ ከእንተን የወጡ አዝማሚያዎች ምንዎች ዝም ብሎ አንዱን ማስጮህ አለ አይደለም የማይሆን የማይጠቅም እሱ ነው እንደ ያርጉት እንጂ ይሄ አይደለም ያው መድበለ ፓርቲ ስርዓት ይመሰረታል ስላላችሁ ነው መቆየ ተፈልግ ነው እና ይሄ እንግዲህ ከጊዜ በኋላ ወደ ትቀየራል ወደ ምንድነው ያገሩትን ሀብት ሽሚያ ወደ ሪሶርስ ሽሚያ ይሄም ሪሶርስ ምንድነው አገራችን ያለው ትልቁ ሀብቷ ምንድነው መሬት አይደለም ይሄ መሬት የኛ የተፈጥሯዊ ዘረዘረ እንትኖቻችን እንትን ነው እነንተና እንደዚህ በዚህኛ በብሔር ወይም በእንትን የማትጠሩት እዚህ ምን ታረጋላችሁ መጤ ናችሁ የማግለል ይሄ እንግዲህ ምንድነው መሰረቱ የቀረው ይሄ ፕሮፓጋንዳ ወሬው ምናምን ትተን ጥቅም ነው መሰረቱ መሬት በኢትዮጵያ ውስጥ አሁን ትልቁ ውድ ሪሶርስ ማለት መሬት ነው የዛሽሚያ ነው
የመሬት ቅርም መቀራመት ነው ባሁን
መቀራመት ነው ይሄንን ሁሉ ከዚህ ተነስተውጣ በመቶ ሺዎች እስከ ሚሊዮን የሚጠጋ ድረስ እና ጽራ ይሄንን አውስተን ይሄ ሁሉ ሀብት ይሄ ሁሉ መሬት የኛ ነው የሚሆነው የምለው ከመነመጫ ከመሬት የሃደግ ስራቱን ሲዘረጋ እኛ እየታገል ነው የቆየ ነው 28 አመት ሙሉ የታገል ነው ምንድነው ያረጋው የሃደግ ፖሊሲውን በአልባሌ ካድሬዎች ማስፈጸም ጀመረ ከላይ እስከ ታች ድረስ የሱን ፖለቲካ መስመር ብቻ መደግፉትን ሹመኛ አረገ ከሹመኛነቱም ጋር ከፍተኛ ከአቅማቸው በላይ የሆነ ጥቅም ማግኘት ጀመሩ ስልጣን ገንዘብ ሌላው ለሄ ዋላ ሙስና ምን የሚባለው ሁሉ ይሄ የከፈተላቸው በር ነው እና በዚህ ውደት ውስጥ እነዚህ ብቃት ሌላቸው ኦኬ ክብርም ሌላቸው አንድ ምሁር ወይም አንድ ፕሮፌሽናል ባለሙያ ለክብሩም ለስሙም ስልኮ ይጠነቀቃል ሰባ መብትን በመክፈት በሚያጣበት ፍርድ ገምድልነት ምን ተባበት ሰው ራሱ ሞራል እንትን አለው አይደለም የሃይማኖት የሞራል
ቫልዩ
አለው አጣ ምን ሆነ ወደ ይሄኛ የተፈጠረ መሬታችን እንደዚህ ከዚህ አካባቢ አያቶቻቸው ወይም አባቶቻቸው ወይም እነሱ የመጡት ምን ይሰራሉ
እሺ ይሄ አሁን
ይሄንን ነቅለን እናሰጣ ይሄ ምንድነው ያሰራደር ብልሽነት የፍትህ ስርዓት መጥፋት ኦኬ የካድሬ እንደፈለክ መሆን ትችላለ ተብሎ ህዝቡ ላይ የተለቀቀ ያልተማረ ማህየም በፖለቲካ እኛ ፖለቲካችን እስከደገፈ ድረስ ማንንም ከመንገዱ ሰን መሾ ምን ይችላል ተብሎ በአደባባይ ተነገረው አይደለም? በዚህ አይነት የተሰበሰበው ጉድ የፈጠረው ነው።
ለዚህ አበቃን ይሄ ነው።
አዎ ወገኖቹ ላይ የመጨከን ይሄንን ሁሉ ነው ከዚህ ተፈረውጣ ማለት ምን ማለት? እነሱን ለመናገር ህገ መንግስቱ ምንን አይፈቅድም። ኦኬ በፈለገው ቦታ ማን ነው ኢትዮጵያ ህዝብ የፈለገበት ቦታ መኖርም ኑሮ መመስረትም ሀብት ማካበትም ይችላል ነው ምለው። ያን እንደተጻረረ ስራ ሲሰራ ሃይምል ጠፋ። ማን የሄደገ በላይ አመራር ከዚህ ትርምስ ከዚህ ግርግር ስልጣኑ ቻሌንጅ እንደማይደረግበት
ኦኬ ላስገባቸው ውስጥ ውጫሉት እንግዶችንም አሁን ደሞ እንደዚህ ከስቱዲዮ እንደነገሩኝ አንድ አድማጭ ውይይቱን በተመለከተ እኔም ገንቢ አስተያየት ወይም ጥያቄ አለኝ ያሉ አድማጭ አሉ። እድል ከሰጠን ጥያቄውን ለመጠየቅ መልሼ ደውላለሁ ይላሉ። ግን እሳቸውን ማሳሰብ ምን ፈልገው እነዚህ ውጭ ያሉት ከጀርመን ከምንድነው ከኖርዌይና ከሊባኖን ያሉት ሊሰሙት አይችሉም ምክንያቱም በሞባይል ነው እነሱን ያገኘናቸው። እርሶ መደወል የሚችሉት በሬዲዮ ስልክ ነው። የሬዲዮ ልክሉ 0819100 ነው። አጠር አድርገው አጠር በጣም አጣጥረው መናገር ይችላሉ ይደውሉ። እናንተ በአየር ላይ ያላችሁ እንግዶች እስቲ አሁን ፕሮፌሰር ሲናገሩ ሰምታችኋቸዋል። ይሄ የመጣው ኢሃደግ ህግ ከህግ ውጪ ምንድነው ህጋዊ ያልሆነ አሰራሮችን በካድሬዎቹ በኩል ስለ ማሰራ ስለጀመረና የመሬት መቀራመት መሬትን የኔ ነው ማለት ስለተጀመረ ነው ይላሉ። እኔ ማቀው አንድ ታሪክ አለ። የሶማሊያው ፕሬዝዳንት ሙስጠፋ ምን ብለዋል በጣም ኢንተረስቲንግ የሆነ ሐሳብ አቅርበዋል በቅርቡ እንግዲህ ከሰማችሁኝ የሶማሌን ፓርቲ የሶማሌ ኢትዮጵያ ሶማሌን ፓርቲ ለሁሉም ብሔር ብሔረሰቦች እዛ አካባቢ ለሚኖሩ ሶማሊኛ ብቻ መቻል ነው የሚጠየቀው እንጂ ዘራቸው ሃይማኖታቸው አይጠየቅም። አማራም ይሁኑ ጉራጌ ወላይታም ይሁኑ ከምባታ ሀዲያም ይሁኑ ትግሬ አባል መሆን ይችላሉ። ምን አለበለዚያ ግን የሶማሌ ፓርቲ ብለን በክልላችን ውስጥ የሚኖሩትን አማሮችም ሆነ ሌሎች ኢትዮጵያን ብሔር ብሔረሰቦች ካላሳተፍን ምንድነው ያሉት በሳቸው አነጋገር አፓርታይድ ነው ምናካሂደው ብለዋል። እንዴት ታውታላችሁ ይሄንንስ?
እኔ እዚህ ላይ ያለኝ እይታ ምንድነው ችግር እየፈጠረ ያለው እኮ አሁን ላይ በፊት እርግጥ ነው ይሄንን የጀመረው ኢያዲግ ነው ድርጅት ነው በህዋት አመራርነት። አሁን ላይ እኮ ችግር እየፈጠረ ያለው ኢያዲግ አይደል? እንደውም ኢያዲግ ወደ መሃል መጥቶ ዘረኝነት ይቅር አኗኑረንም ሀገር ያፈርስልናል ይላሉ። ከፕራይም ሚኒስቴሩ ከዶክተር አብይ ጀምሮ ከነለማ ጀምር ኢትዮጵያ የነሱስ ነው። ምክንያቱም ኢያዲግ ውስጥ ያሉ ሰዎች ኢትዮጵያዊነት በሚል ካርድ ነው ኢትዮጵያን ያዳኗት። በእውነት ነው ማለት ኢትዮጵያን ያዳኗት። ሌላው ተቃዋሚ ነኝ የሚለው ኃይል ግማሹ በትጥቅ ትግል ግማሹ በህዝብ አመጽ በተለያየ መልኩ ጫና ፈጠረ። ግን ለግብ የደረስነው ትግላችን የተቋጨው ኢትዮጵያዊነት ሱስ ነው በሚል ለማቲም ገዱ በሚባሉ ኢያዲጎች ነው ኢትዮጵያም የተረፈችው። ይሄንንም እናቋቋራለን። ስለዚህ አሁን በተለይ ከአንድ አመት ወዲያ እያስቸገረን ያለው ኢያዲግ አይደለም። እርግጥ ነው ህዋት ከስሮ ነው የሚጠራው ስራለ ተቃዋሚ ነኝ የሚለው የነጻነት ኃይል ነኝ እኔ ኦሮሞ ነጻ ወጣለሁ ደቡብን ከምባታን ወይም ደግሞ አማራን ነጻ ወጣለሁ በተለይ አማራና ኦሮሞ ነጻ ወጣለሁ የሚሉት ኃይሎች ትግሬንም ነጻ ወጣለሁ ከሚሉት ተደምረው እነዚህ ኃይሎች ናቸው አሁን መሬት ላይ ያስቸገሩን ያሉ። ስር መሰረቱ አስተሳሰቡ ነው። በዘር በጎሳ ስትደራጅ ሳትወድ በግድ ጣላት ያስፈልጋል ጣላት አርገም ትስለው። ለምሳሌ ሌሎቹ ነጻውጪዎች ከአማራ ውጭ ያሉት ነጻውጪዎች አማራን እንደ ጣላት ነው የሚያዩ። ትርክታቸው ሁሉ እንደዛ ነው። በመፈትሽው በመበረብረው ህዋት ብቻ አይደለም ለሌሎቹ ነው ምንም ነው። ወደ አማሮቹ ደሞ አሁን አዲስ አማራ ነጻውጪዎች ደሞ ስትል አማራውን ሁሉም ብሔሮች ሊገሉት እንደሆነ ሊያጠፉት እንደሆነ አይነት ትርክት ነው እየተረኩ ያሉት ማየት እንችላለን። ሁሉንም ያው በአማራት የተደራጁ ኃይሎች ተጠቅላል አየ። ስለዚህ በመሰረቱ አስተሳሰቡ ነው መሰረታዊ ስህተት ያለበት። ኢያዲግ ስለያዘው ህዋት ስለያዘው ሌላ ድርጅቶች ስለያዙት አይደለም መሰረታዊ አስተሳሰብ ችግር ስላለበት። ይሄ ነገር ውስጥ ካልወጣን ወለቴን ነው ብላችሁ በሚሊዮኖች ህይወት ይጠፋል ሀገራችን ኢትዮጵያ ቃል ኪዳን ሀገራት አትፈርትም የሚሉ አንዳንድ ሰዎች አሉ። አትፈርትም እንጸልይላት መሬት ላይ ያለው እነታ ግን ወደዛ ነው። አሁን እኮ በቃላት ከቃላቱም ደግሞ አልፈን በድግሪ በተግባርም እየተተገበረ ነው ሶማሌዎች ኦሮሞዎችን ኦሮሞዎች ሶማሌዎችን አማሮች ኦሮሞዎችን ኦሮሞ አማሮችን እየጨፈጨፉ ነው። ሰዎች ተዘቅዝቀው ተገለዋል። ይሄንን ያረጋው ያዲግ አይደለም። ሰው ዘቅዝቆ ይገደሉ አማራ ክልል ላይ ሰው ወግሮ ያዲግ ሆዋትም አይደለም። ይሄ በዚህ በብሔርተኝነት የተበከለ አይምሮ ነው ይሄንን ጉድ የሰራው። ደቡብ ላይ እኮ ሰዎች ተቃጥለዋል። ያንን ያደረገው ይሄ አስተሳሰብ ነው። ለካ አስተሳሰብ ባሩ ችግር እንጂ ማንንም ቢይዘው ይሄ ሰይጣናዊ አስተሳሰብ ይሄ አግላይ አስተሳሰብ ማንንም እጅ ላይ ቢሆን ጠላት ፈጥሮ አጥቂ ስለሆነ አስተሳሰቡ ጋር ነው እኛ ማጥራት ያለብን
ነገር። አንድ ሐሳብ አለኝ። ምንድነው በብዛት ይሄን ነገር የሚያካሂዱት እንደሰማነው ከሆነ በወጣቱ አካባቢ ያሉ የህብረተሰቡ ክፍሎች ናቸው ነው የሚባለው። ይሄም የሆነበት ምክንያት ስራ ስለሌላቸው ስራት ስለሆኑ እንደነዚህ አይነቱን ስራ የሌላቸውን ትምርት የሌላቸውን ምንም የፊውቸሪቲ የማይታያቸውን ለእንደዚህ አይነቱ እርኩስ አላማ በቀላሉ ማሰለፍ ይቻላል። ስለዚህ አንዱ ትልቁ እንትን በህግ መከልከል ብቻ ሳይሆን ህብረተሰቡ በተለይ ወጣቱ ክፍል ተስፋ የሚያኖረው ነገር እንዲያስብና እንዲሰራ የሥራ እድል መፍጠር የትምህርት እድል መፍጠር ቮኬሽናል ይሆኑ መደረክ ካልሆነ ይሄ በህግ መከልከሉ ብቻ በቂ አይደለም ይለዋሉ። ይሄንን እስቲ ሌሎቻችሁ ደግሞ አጠራጥራ አድርጋችሁ ሐሳብ ስጡ።
እሺ አመሰግናለሁ አህመድ። በቅድሚያ ፕሮፌሰር በየነ እንዳመሰግነው ወዳለው አስተማሪ የነበሩ አዲስ አበባ ዩኒቨርሲቲ የሳቸው ክፍል ትምህርት ባልሆንም እንዳስተማሪ ነው ማከብራቸው ናቸው። ለሳቸው የኢትዮጵያ ነባራዊ ሁኔታ ማስረዳት ለቀባሪው አረዱ ያውቁታል። ከህዋት ሲገባ ጀምሮ እስካሁን ያለውን
10 ደቂቃ ነው የቀረችኝና ቶሎ ቶሎ በሉ።
እሺ እና ይሄንን ዋናው ትልቁ ነገር ያለፈው እንትና ወንድሜን ጠቅሶታል። ማንንም ይሄንን ሐሳብ ያዘው በዘር ተደራይተን እንደ ኢትዮጵያ ያለች በቋንቋና በማንነት ከልለን ዲሞክራሲያዊ ስርዓት ወደፊት መገንባት አንችልም። ይሄ አሁን እየተደረገ ያለው ከቡድን መብት አልፎ ሌላውን የሚያገን የቋንቋ በቋንቋና በማንነት ከልለን የግለሰብ መብትን ሰከንድ አድርገን ወይም አባንደን አድርገን ዲሞክራሲያዊ ስርዓት መገንባት አንችልም። ኢትዮጵያ እውነትም የቃል ኪዳን አገር መሆኗ ነው እንጂ እንደተሰራብንማ ዛሬ በዚህ ሁኔታ አትገኝም ነበር። ከዚህ በኋላ ግን አስተሳስሮ የሚይዟት ማህበራዊ ካፒታል የምንላቸው ተሰባብረዋል። አሁን ያለውና ትናንትና ከ27 ዓመት በፊት ያለው እኩል አይደለም። ከዚህ በኋላ ትንሽ ኢንሲደንት ነው የሚፈልገውና ይሄን በጣም በጥንቃቄ ማየት አለብን። እኛ በዚህ በውጭ ተሰደን የሀገራችን ሁኔታ ያስቸግረናል ያሳስበናል ዝም አንልም። ይሄ ማህበራዊ ዘመቻ ነው። እኛ ብቻ አይደለንም፣ ከመላው ከሰባት ኮንቲኔንቶች ከሰሜን አሜሪካ፣ ከኤዥያ፣ ከአውሮፓ የማህበረሰብ አቀንቃኞች፣ የሚዲያ ባለቤቶች፣ የድርጅት መሪዎች ትልልቅ የሚባሉ ሁሉ ያካተተ ነው። በአጋጣሚ እኛ እዚህ ተወክለን መጣን እንጂ ወደፊት ይህንን ዘመቻ በዚህ አናቆምም። የመጀመሪያውን ፓርት ወስደናል። ከኢህአዲግ ህዋት ኢህአዲግ ኢትኒክ ሲስተምስ ወይም የዘር አስተዳደር ሲስተም ኢትኒክ ፖለቲክስ ኢትኒክ ፌዴራሊዝም ኢትኒክ ክልል የምንለው መካከል የበጎሳ መደራጀት በህግ ይታገር ነው ያለው።
ኦኬ
እንደ ነው የመጀመሪያው።
አንድ አድማጭ አለኝ መሰለኝ፣ እናንተ ልትሰሟቸው ምን ይህ አድማጭን በቀጥታ በሬዲዮ ነው የደወሉት። ውስጥ ገብተዋል አስገባቸው። አድማጬ 3 ደቂቃ ነው የምሰጠው፣ ይቀጥሉ።
እኔ ነው ወይስ ሌላ ሰው ነው?
አዎ አዎ ጠና አስጥልኝ።
እኔ ነው አቶ አህመድ?
አዎ አዎ ቀጥል።
እሺ በመጀመሪያ ሁላችሁንም አዳምጫችኋለሁ፣ እዛ ውጭ ያሉትንም ሰዎች ፕሮፌሰር በየነንም። በሃይማኖት መደራጀት አልተከለከለም። በነገራችን ላይ በሃይማኖት ደጋግማችሁ በሃይማኖት መደራጀት ክልክል ቢባለው በሃይማኖት መደራጀት ኢትዮጵያ ውስጥ አልተከለከለም። በብሔር ብሔረሰብ መደራጀት አልተከለከለም፣ ድሮም አሁንም። ችግሩ ምንድነው? የፖለቲካ ስልጣን መያዝ ነው የተከለከለው። በሃይማኖት ለፖለቲካ ስልጣን መደራጀት ነው የተከለከለው እንጂ በሃይማኖት መደራጀት አልተከለከለም። የስልሳዎቹ ፖለቲከኞች እኔ፣ አንተ አህመድ ወይም ፕሮፌሰር በየነ ወይም ሌሎቻችን የስልሳዎቹ ፖለቲከኞች ለብሔር ብሔረሰቦች መብትም ታግለናል። የሆነው ምንድነው? ተጨናገፈ። እኛ ተጣላን፣ እርስ በርሳችን ባልሆነ ጸጉር ስሰለ ተጣላንና ደርግ ስልጣኑን ይዞ አጨናገፈው የኛን ፖለቲካ። ከዛ ደግሞ እንደገና ህዋሃት መጣ። ህዋሃት መጣና 100 አመት ገዛለሁ ለማለት አጨናገፈው። አጨናገፈውና ተፋፍ እየገዛለሁ ይሄ የብሔር ብሔረሰቦች ነገር የሚመጣው ወይም ደግሞ አሁን በክልል ነገር የሚመጣው 100 አመት ከፋፍዬ እገዛበታለሁ ለማለት ያመጣው ፖለቲካ ነው። ትክክለኛ ፖለቲካ አይደለም። ፌዴሬሽን ኔጋቲቭ አይደለም። በቋንቋ ላይ የተመሰረተ ፌዴሬሽን ነው እንጂ ይቁም የምንለው ፌዴሬሽን ኔጋቲቭ አይደለም። የብሔር ብሔረሰቦች መደራጀት ወደፊትም አይከለከልም። ግን በብሔር ብሔረሰቦች ላይ የተመሰረተ የፖለቲካ ስልጣን ነው። እሱ ነው ኢትዮጵያን የሚያሰጋት። ያንን ነው እዛ ላይ ነው
ሀመር ማድረግ ያለብን። አሁን እንዳልከው በብሔር ብሔረሰብ የተደራጀ የፖለቲካ ስልጣን ነው እንዲቆም የምንፈልገው ነው የምትለው። እነሱም የሚሉት እንደሱ መሰለኝ። አሁን ያለው ያንን ይፈቅዳል ወይስ ይከለክላል? በተጨባጭ
አሁን ያለውማ ይፈቅዳል። በብሔር ብሔረሰቦች ላይ ያለው ያ በብሔር ብሔረሰቦች እንዳልኩት በብሔር ብሔረሰቦች ላይ መደራጀት ወደፊትም ሊቆም አይችልም። ለቋንቋቸው ማደግ ለምንድነው ለባህላቸው ማደግ ብሔር ብሔረሰቦች መደራጀት ይችላሉ፣ ማሳደግ ይችላሉ። በዛ
ላይ ነው አንተም ከነዚህ አሁን የጀመሩት ጋር የምትስማማ? የፖለቲካ ስልጣን በብሔር ብሔረሰብ ተደራጅቶ መያዙ ትክክል አይደለም ትላለህ?
አው በአለም ላይ ሬር ቬሪ ሬር ነውና ኢትዮጵያን ጫፍ አያደርሳትም። ለጊዜው ነው እንጂ ጫፍ አያደርሳትምና መደራጀታቸው ጥሩ ነው። የቋንቋቸውና ባህላቸውን ሁሉም በሄደር ሰቦች መደራጀታቸው ትክክል ነው። ግን በመደብ የመደብ ትግል የመደብ እንት ላይ ወይም አይዲዮሎጂ ላይ ያመዘነ እንት ወደፊት ወደዛ ቢሄድ ጥሩ ነው ባይነኝ እኔ።
ጨርሻለሁ። ከ60ዎቹ ጀምረን ለብሔር ብሔረሰቦች ቋንቋ እኩልነት ተታግለናል የሚሉ ብዙ ሰዎች አሉና፣ እኔ በማውቀው በደቡብ ክልል 56 ብሔሮች አሉ። ከ56ቱ ብሔሮች 2-3 ብሔሮች ናቸው ባህልና ታሪካቸው በመጻፍ መልክ ራሱ ተጽፎ ወይ ቋንቋ። አሁን ፖለቲካ መደራጀት ሌላ ቀጥሎ የሚመጣ ነገር ነው። በቋንቋ በባህል በታሪክ ራሱ የተጻፈ ታሪክ ያላቸው በጣም ጥቂት ብሔሮች ባሉበት ታግለናል የሚለው ቃል ውጤት ያለው አይመስለኝም።
አይ ቲንክ አበበ ይሄንን መመለሱ ከባድ ነው። ምክንያቱም በቲዮሪ ደረጃ መታገል የኢትዮጵያ ተማሪ መታገሉ አይ ቲንክ ያለ ነው። የብሔሮች መብት ይከበር የሚለው እንዳለ ሆኖ የታሪክ በቲዮሪ ደረጃ ታግለዋልና ያ ለምን ውጤት አልሰጠም? ተጨናገፋለ። አበበ እጅግ በጣም እናመሰግናለን። ግን እንድታውቀው እነዚህ እንግዶች ባየር ላይ ያሉት እንግዶች አንተን አይሰሙም። ምክንያቱም አንተ በሬዲዮ ስልክ ነው የደወልከው። እኛ ነን እዚህ የደወልንላችሁ። ኦኬ አላችሁ? ጀርመን፣ ኖርዌይ እና ሊባኖን
አለ። ግን ትንሽ ያልተረዳን ነገር አለ አድማጫችን። እሱን እንደው ክላሪቲ ቢሰጥ። አዎ ሰምተነዋል
ጠቅላላ።
ቴክኒኩን እሺ፣ ቀጥል አሳጥረ። አሁን ስንት
አዎ ምንድነው ባጭሩ?
5 ደቂቃ አለችን። ቀጥሉ። እያንዳንዳችሁ ሰጣችሁና ደሳችሁ ደሞ ሰጣችኋለሁ።
የጎሳ ፖለቲካ በህግ ይታገድልን ስንል በጎሳ ተደራይቶ የመንግስትን ስልጣን ለመቆጣጠር የሚካሄደው አካሄድ ይታገድልን እንጂ እዚህ ባህልን ቋንቋን ለማሳደግ በሲቪክ ማህበር በተለያየ መልኩ ተደራይቶ ቋንቋን ባህልን ለማዳበር የሚደረገውን አካሄድ አይደለም የተቃወምነው። እኛ እየተቃወምን ያለነው በቋንቋና በጎሳ ወይም በብሔር ተደራይተ የመንግስት ስልጣን ይሄዳለው ብለው የተደራጁ ስልጣን ተደራጁ ደግሞ በዚህ መልኩ ነው።
እዚህ ላይ የመንግስት ስልጣን ስትሉ የፌዴራል መንግስት ስልጣን ነው ወይስ ሌላውንም ያጠቃልላል? ምክንያቱም የሰው ልጆቹ የሚጎዱት የሚሰደዱት የሚገደሉት በፌዴራል ብቻ ሳይሆን በቀበሌ ደረጃ ነው። ስታች ድረስ መውረድ ያለበት
ጠቅላላ የመንግስት ስልጣን የሚባለውን የክልሉንም የቀበሌውንም ጠቅላላ የመንግስትን ስልጣን በጎሳ በብሔር ተደራጅቶ በብሔር በቋንቋ ተደራጅቶ የመንግስትን ስልጣን ለመያዝ መደራጀት መከልከል አለበት። ምክንያቱም ፖለቲካ የሐሳብ ጉዳይ ስለሆነ ሐሳብህን አቅርበ በሐሳብህ መመረጥ አለብህ እንጂ ያገሬ ልጅ ወንዜ ልጅ ስለሆንኩኝ እኔን ምረጡኝ አይነት፣ ሌሎቹ ደግሞ ጠላቶች ስለሆኑ እኔን ማድን። አሁን ያለው ትርክት እንደዛ እነካሊ ሊገሉ ነው የሰሌ ማህበረሰቦች እና ማድን ደግሞ እኔ ነኝ የሚል ትርክት ነው ያለው እና ከዚህ ይሄ ነገር ይብቃ መቆም አለበት የሚል ነው። ሌላ እኔ ደግሞ ስልሳዎቹ የሚባለው ነገር በተለይ እኔ አሁን የዛ ትውልድ አይደለሁ እና ስልሳዎቹ የሚወቀስ መውቀስ የምንችልበት እኛ አሁን እዚህ ላይ ያለን እዚህ ዘመን ላይ ያለን ወጣቶች ስልሳዎቹን የምንወቅስበት ምንም ምክንያት የለንም። እኛ ከነሱ ብሰን ዘረኞች ሆነናል። በእነሱ ዘመን ካለው የባሰ ዘረኞች እኛ ስለሆንን እንደው ዝም ብሎ እነሱን ለመውቀስም እኛ ተስተካክለን መጀመሪያ እኛ ራሳችንን እናስተካክልና ኢትዮጵያ ብሔርተኛ የአንድ ዘር ብሔርተኛ ከመሆን አመሰግናለሁ።
ሊባኖን የመጨረሻ ቃል ተናገሪና ላሰናብትሽ። ሄዳለች። ኦኬ ኦኬ።
እኔ አንድ ነገር
እሺ፣ አንድ ቃል ተናገርና ለፕሮፌሰር ልስቴ መጀመር መዝጊያ።
እሺ። አይ አሁን ያለውን መሬት ላይ ያለውን ነባራዊ ሁኔታ ነው ማያት ያለብን። ምን ያህሎቹ ነው አሁን በተለያዩ ክልል የሚኖሩ የሌላ ብሔረሰብ ተወላጆች የመሬት ባለቤትነት የላቸውም፣ የስልጣን ባለቤትነት ክሌም ማድረግ አይችሉም። ይሄ ሁሉ የመጣ ይሄ አላግባብ የሆነ በዘርና በቋንቋ ክልል ነው እና በዘር መደራጀት የዘር በጎሳ ተደራጅቶ የፖለቲካ ስልጣን መፈለግ ነው። ኦሮሚያ ውስጥ የተደራጀ አሁንም ወደፊትም ነፃ ቢሆን በአማራው ወይም በሌላው ተደራጅቶ የስልጣን ቢጠይቁት በፍጹም ሊሆን አይችልም፣ የይስሙላ ካልሆነ በስተቀር። የሚሆነው ፌዴራሊዝሙን አልተቃወምንም፣ የጂኦግራፊካል ፌዴራሊዝም አቅራቢያና ምቹ በሆነው መልኩ ይደራጅ፣ በዘውግ ተደራጅቶ ዲሞክራሲያዊ ማድረግ አይቻልም። ኢትዮጵያን የምታክል ብዝሃነት ያላት አገር ይሄ መሬት ላይ ያለውን እንዲያው እስኪ ማየት ዛሬ በቂ ነው። ሌላ የሌላ ሀገር መረጃ አያስፈልገንም እና ባለው ሁኔታ ላይ ነው መነጋገር ያለብን። ይሄ ከሚያሳስበን ደረጃ አልፎ ስጋት ሆኗል ዛሬ። ቴንክ ዩ።
አመሰግናለሁ። አይ ቲንክ ይሄ ውይይት ወደፊት ይቀጥላል። እንደውም ቃልም ገባላችሁ አንዳንዴ እኔ ስገምተው 45 ደቂቃ ይበቃል ላለው፣ ግን አንዳንድ ጊዜ ደግሞ 2 ሰዓት የማይበቃ ነው። ለወደፊቱ ሰፋ ያለ 2 ሰዓት ድረስ የምሰጥበት ሁኔታ ሊፈጠር ይችላል። እጅግ በጣም አመሰግናችኋለሁ። እስከ መጨረሻው 5 ደቂቃ ቆዩ፣ ፕሮፌሰር የሚሉትንም አዳምጡ። ፕሮፌሰር የእርሶ ፓርቲ የሶሻል ዴሞክራቲክ ፓርቲ ነው ባልሳሳት፣ የሶሻል ዴሞክራቲክ ፓርቲ በብሔር የተደራጀ አይደለም። ያንንም ኢንቱ ኮንሲደሬሽን ወስደው በዚች ባለችኝ 5 ደቂቃ ውስጥ እንዴት ይታይዎታል ኢትዮጵያ ውስጥ ወደፊት የእርሶስ ፓርቲ ፈንክሽን እንዲያደርግ በብሔር መደራጀት አለበት ወይስ እንደ በዚሁ ሊቀጥሉ ይችላሉ? በኢትዮጵያ ተጨባጭ ሁኔታ ሲያዩት ምንድነው የሚያዋጣው? ምንድነው ጥሩ? አሁን እነዚህ ወንድምና እህቶች የሚሉት በብሔር ስልጣን መያዝ ተደራጅቶ ስልጣን መያዝ ይቅር ነው? ይስማማሉ? 5 ደቂቃ ነው ያሉት።
እሺ፣ አንደኛ እኔ ኢትዮጵያ ልትፈርስ ልትበታተን የሚለው መሬት ላይ ያለው ሁኔታ የሚያሳይ አይደለም። ምናልባት ራቅ ብላችሁ በምታገኙት የስሜ የሚዲያውም ሁሉ በጣም የሚያስፈራ እና ስጋት ውስጥ የሚጥል መረጃዎች ደጋግመው ኤክስትሪምሊ ኮፒየስ የሆነ ማለት ነው አንዱ ከሌላው እየቀዳ ይታይ ይሆናል። የኢትዮጵያ ሕዝብ በአንድ ላይ ያለው ጥቅሙ እንደሚከበርለት ስለሚያውቅ ነው፣ በፈቃደኝነት ነው። እና ከዚህ ወጥቶ ያኛው ልንጠል እንዲህም ይሆን ውስጥ ሆኖ ቤተሰቡም ውስጥም መቆራቆስ ያለ ነው።
በብዙ ሚሊዮን ህዝብ የሚሰደድበት ሀገር
ልክ ነው። ወደዛ ልመጣ እኮ ነው። ወደ ብዙ ምክንያት የሚሰደድበትን ቅድም አስቀመጥኩ። የመሬት መቀራመት ነው። አካባቢው በጣም ኢትዮጵያ ህዝብ መሬት ውድ በሆነበት ያንን አካባቢ ለማጽዳት ሮጉ የሆኑ የኢህአዴግ ካድሬዎች የፈጠሩት ማዕበል ነው። ከዚያም ደግሞ አክራሪ ብሔረተኞችም እንደዚሁ የራሳቸውን ቤንዚን ያርከፈክፉበታል እና የዚህ የሁለቱ ውጤት ነው። እና ዞሮ ዞሮ የሪሶርስ የመሬት የባለቤትነት ጥያቄ ነው። ከዚያ ውጭ ያለው በእውነቱ አሁን ወገኖቼ በጣም በስጋት የሚያወሩት አይነት ስጋት ውስጥ የለውም። እኔ በኢትዮጵያ ህዝብ ሙሉ በሙሉ አምናለሁ። አብሮ በመኖር የሚጠቀም ከዚያ በመለስ ደግሞ ሁሉም የሚጎዳበት እኔን ሁኔታ እናንሳ። ወደ ፖለቲካ ስመጣ 1983 ዓ ም የሀዲያ ብሔር ዴሞክራሲ ድርጅት አለ። በሱ የነበረ ወደዚያ ወደ ጉባኤው ገባሁት። ከዚያ በኋላ አይ ይሄ በቂ አይደለም፣ እያሰፋን መሄድ አለበት ብለን ደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ህብረት የሚባል 15 ፓርቲዎችን አስተባብረን መንቀሳቀስ ጀመርን። ከዚያስ በዛ ደረጃ ኢህአዴግን በ1992 ዓ ም ምርጫ ውስጥ ቻሌንጅ አድርገን አሸነፍ ነው። ከሀዲያና ከጠንባሮ ከሚባሉ አካባቢ 99% አሸነፍ። ኢህአዴግ ኋላ መጥቶ ወደ 99% አሸነፉ እንደምለው አይነት ማለት ነው። ከዚህ ምንድን ነው እንዴ አገር አቀፋዊ የሆነ እንቅስቃሴ ውስጥ ለመግባት በቂ ምክንያት ነው ብለን የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ለ97ቱ ኦኬ በ92 ነው ይሄን ያሸነፈው ለ97ቱ ምርጫ ተዘጋጀን በቅንጅትና ህብረት በኢትዮጵያ ፖለቲካ ምህዳር ላይ የሰሩትን ታስታውሳላችሁ።
ትክክል።
ከዛም ተነስተን መተን ደግሞ ሀገር አቀፋዊ የሆነ በርዕዮተ ዓለም የተመሰረተ የኢትዮጵያ ሶሻል ዲሞክራቲክ ፓርቲን መስርቶ የወሰደውን ያህል ጊዜ ወስዶ ህዝባችንን አስተምሮ ማደራጀትና መታገል ነው ወደምለው ደረስን። ስለዚህ የ28 ዓመት በፊት በየነ የዲያብሎስ ድርጅት በምትለው መጀመሪያ አሁን የት ደረጃ እንደደረስን። ስለዚህ በህግም ህግ ውጣ የሚባለው ነገር የሰው ልጅ በህግ ምን ብሎ መከለል አይቻልም። እራሱን ግንዛቤ ያገኘ ጠቃሚ የሆነውን እየመረጠ የኔ አሁን ጥሩ ምሳሌ ነው ከሀዲያ ድርጅት ከሚባለው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ብለን በአማራ ክልል በባህር ዳር በደሴ ጽፈት ቤት ከፍተን ሌላም ጋር ሁሉ ለመድረስ አቅማንሶን በመንገዳገድበት ጊዜ ነው ያለነው። ስለዚህ በአዋጅ ተከልክሏል ምናምን ሲባል ህዝቡ ደግሞ እልህ ምጋባም አለ እሱን እታገላለሁ ብሎ ደግሞ እንዴት በአዋጅ እንዴት በህግ ከለከላለሁ መብቴ እኮ ነው የሚለው እኮ ራሱ አለ። ስለዚህ ማስተማር ነው ያለባችሁ ሚዲያ ያላችሁ የኢትዮጵያን ሶሻል ዲሞክራቲክ አመለካከት ነው የሚያድናት ህዝብንም ኦኬ ግለሰብንም ሁሉንም
ከሚያቀርቡ። እንግዲህ የዛሬው እንግዶቻችን በውጭ ያላችሁት በጀርመን በሊባኖስና በኖርዌይ ያላችሁት ወገኖቻችን እንዲሁም ከዚህ ከስቶኮልም የደወሉት አቶ አበበ በፖለቲካ ወይንም ደግሞ በብሔር በቋንቋ በምን ተደራይቶ የፖለቲካ ስልጣን መያዙ ትክክል አይደለም በሚለው አካባቢ ታቀነቅናላችሁ። ፕሮፌሰር በየነ ጴጥሮስ ደግሞ የሚሉት ምንድነው በህግ ጭራሽ እልቁስ መክተት ነው ህዝብን በማስተማር ነው የሚለውጥ ነው የሚችለው ነው የሚሉት። እነዚህን ውይይቶች እንቀጥልባቸዋለን። እንግዲህ አድማጮቻችን እስከ 6 ሰዓት ድረስ ከኛ ጋር መቆይታችሁ እያመሰገንን መልካም ቆይታ እስከ ሳምንት መልካም ሳምንት።
አልባት ከመዝጋታችን በፊት እንግዲህ ፕሮፌሰር በየነ ጴጥሮስን በስፋት አግኝቶ ለመወያየት ሚዲያ ላይ ያለ መረጃ አለና የኢትዮጵያ ኮሚኒቲ ሴንተር ወይም ቦርበሪ ፕላንስ ያለው ቦታ ላይ ከ17 ሰዓት ጀምሮ
ዛሬ ነው ነገ
በ22 ነው የሚለው
በ22
ነገ ነው
ማለት ነው። እንግዲህ
ከ17 ሰዓት ጀምሮ የሚል ማስታወቂያዎች አሉና
በጣም ጥሩ
ከሳቸውም ጋር ሰፋ ያለ ውይይት ማድረግ የሚፈልጉ በቂ ግንዛቤ ማግኘት የሚፈልጉ ሰዎችም ይሄንን ምድል እንዲጠቀሙበት በዚህ አጋጣሚ ለመንገር ነው። አመድ
በጣም ጥሩ ነገ በኢትዮጵያ ኮሚኒቲ በኢትዮጵያ ሰንት በቦርበሪስ ፕላን እንድትገኙ ከ14 ሰዓት ጀምሮ ነው
17 ሰዓት ጀምሮ
ከ17 ሰዓት ጀምሮ እንድትገኙ አይ ቲንክ እኔም ጊዜ ይኖረኛል ያን ጊዜ። እንግዲህ እስከ ሳምንት መልካም ሳምንት እንላችሁ። እኔ አህመድና የሬዲዮኑ ባልደረቦቼ ዘውዱ መብራቱና ቢኒያም ናቸው። ጤና ይስጥልን።